መጽሐፍ ቅዱሳችን አውጥተን ካለፈው ሳምንት ጀምሮ ደግሞ ያለውን እግዚአብሔር እንደረዳኝ እናደርጋለን ማለት ነው። መጽሐፍ ቅዱሳችን ራእይ ምዕራፍ 9 ላይ ይዛችሁ ታወጣላችሁ። አንዳንድ ቦታ ላይ ዛሬ አብረን ብናወጣ ጥሩ ነው። እንደው ታዲያ አብረን እናወጣለን። መካከላችን እንግዶች አሉ። እንኳን ደህና መጣችሁ። አጨብጭቡላችሁ ነው ሳሜል አጨብጭባ። እዛ ደግሞ ኋላ አንድ ወንድም አለ፣ አዲስ ወንድም ፊትም አየው። ከየት ነው ወንድማችን? ታወቀ ተነስተ በላይ ከኢትዮጵያ እንኳን ደህና መጣ። እናንተ እዚሁ ናችሁ ብዬ ነው፣ ትታወቃላችሁ ብዬ ነው። በርታ፣ ታወቃችሁ ተነስና። አዎ ታወቅ፣ ግድ የለም እሱ እንግዳ አይደለም፣ ያው እኛ ጋር ይመጣል፣ ታውቁታላችሁ። እሱ ወንድማችን ግን ዛሬ ገና ነው ያየነው። እሺ፣ እግዚአብሔር ይመስገን። በተከታታይ የመጨረሻውን ዘመን ትምህርት ነው ያካፈልኩ ያለሁትና በዚህ ክፍል ላይ ምን ያህል እግዚአብሔር እንደተናገራችሁ እንደተቀማችሁ እንግዲህ እናንተ ታውቃላችሁ፣ ምን ያህል እየተማራችሁበት እንዳላችሁ። ጊዜው ጌታ የሚመጣበት ጊዜ ነው ብዬ አምናለሁ እኔ። ዘመኑ፣ ምልክቱ፣ ሁኔታው፣ ነገሩ ሁሉ ሲያዩት ወደ ፍጻሜ እየገሰገስን ያለን አይደለም? እና ያ ስለሆነ እዚሁ ላይ ከጊዜ ከረጅም ጊዜ በኋላ ወደዚህ ሐሳብ እንድመጣ ጌታ ረድቶ ይመጥቻለሁ። ባለፈው ሁለት ሳምንት ላይ ከማህተም ፍርድ በኋላ የመለከት ፍርድ፣ ከመለከት ፍርድ በኋላ ደግሞ የጽዋ ፍርድ ይላል እና የመለከትን ፍርድ የሚለውን ባለፈው ቀደም ብለን አይተነዋል። በኋላ ደግሞ የህትመት ፍርድ ማለት ይሄን የመለከቱን ፍርድ እንደገና ደግሞ እስከ ስድስተኛው ድረስ አይተን በኋላ ሰባተኛውን ከዚህ በፊት ያለውን ከዚህ እዚህ ላይ እንቆያለን። እስከ 6 ድረስ ያለውን ከመጽሐፍ ቅዱስ ውስጥ ያወጣን ስናይ ነበር እና 7ን ግን አቆመናል፣ አልጀመርንም። እና እሱን ዛሬ እናያለን። ያ ከመሆኑ በፊት ያሉ ነገሮች ስላሉ እነሱን እንመለከታለን። እስኪ እናንብ ራእይ ምዕራፍ 9 ላይ አንድ ክፍል አነባለሁ። ምዕራፍ 9 ቁጥር 20 እስከ 21 ያለውን። በዚህም መክሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይ ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ሥራ ንስሐ አልገቡም። ስለ መግደላቸው ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ ምን አላደረጉም ይላል? አልገቡም። ምን ማለት ነው? ከዚህ በፊት የነበረውን ነገር ካየን በኋላ እነኚህ ነገሮች ሁሉ ከተፈጸሙ በኋላ ሰዎች ምን አላደረጉም ነው የሚለው። እነኚህ ስድስቱ የመለከት ፍርድ ከተካሄደም በኋላ ሰዎች ንስሐ አልገቡም። እንጸልይ። እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም እንድትረዳን ዛሬም ደግሞ እግዚአብሔር ሆይ እንድታስተምረን ጊዜውና ሰዓቱን ላንተ ሰጠነ። አምላካችን ሆይ የምታስተምር አንተ ነህ፣ የምትናገር አንተ ነህ፣ የምትረዳ አንተ ነህ። የምንማረው ሁሉ እግዚአብሔር ሆይ ለጥቅማችን እንዲሆን በኢየሱስ ስም እንለምናሃለን። በዚህ ሰዓት እግዚአብሔር ሆይ አስተማሪው አንተ እንድትሆን ጊዜውን ሰዓቱን ላንተ አሳልፌ ሰጠው። በሁሉ እናመሰግናሃለን በክርስቶስ ኢየሱስ ጌታ ስም አሜን። እንግዲህ ይህን የምንመለከተው ነገሮች ከተካሄዱ በኋላ በተለያየ መንገድ እግዚአብሔር ሰዎችን ወደ እሱ ፊታቸው እንዲቀና ካደረገ በኋላ ፍርዱ ከመጣ በኋላ በተለያየ ጊዜ ውስጥ ሰዎች እንዲጎዱ ውሃቸው ወደ ደም እንዲለወጥ ካደረገ በኋላ ከምድር ላይ አንበጣ የሚመስሉ ወጥተው ሰዎቹን ከነደፉ በኋላ ሰዎች ለአምስት ወር ከተሰቃዩ በኋላ ብዙ ሰዎች ካለቁ በኋላ እንኳን ሰዎች ምን አላደረጉም እስከ ስድስተኛው ድረስ ሰው ንስሐ አልገባም። ታሪክ ውስጥ ተረብቶ በኋላ ሄዳችሁ ያንን ታያላችሁ። እግዚአብሔር እንግዲህ በዛ ዘመን እንኳን ሰዎች ፊታቸውን ወደሱ እንዲመልሱ ምን ያደርጋል ይፈልጋል። በዛን ጊዜ ውስጥ እንኳን እግዚአብሔር የሚያመጣው ነገር በሙሉ ሰዎች በላይ በሰማይ እግዚአብሔር እንዳለ በሰዎች እግዚአብሔር እንዳልተደሰተ ሰዎች ያንን አስበው ፊታቸውን ወደ አምላካቸው እንዲያዞሩ የሚያደርገው ነገር ነው። ሰው ግን ንስሐ አልገባም ነው የሚለው። ኃጢአት እየጨመረ በሄደ ቁጥር የሰባተኛው መለከት ደግሞ ሰውን ይጠብቀዋል። እስከ ስድስተኛው ድረስ ከመጣሁን ሰዎች ንስሐ አልገቡም፣ ሰባተኛው ይቀጥላል። ለምን? ሰዎች እዚህ ላይ ንስሐ አልገቡምና፣ ሰዎች እዚህ ላይ አልተመለሱምና። አሁን የሰባተኛው መለከት ከመነፋቱ በፊት የሚሆነው እና ያለ መቅደሳችን ላይ እንሄዳለን። እዛው ላይ ተመልከቱ። ያን ካያችሁ በኋላ ራእይ ምዕራፍ 11 10ን እናንተ ቤታችሁ አንብቡት። ለዮሐንስ የተነገረለት ገና እንደሚቀጥል ገና ራእይ እንዳየ ገና የሚመጣ ነገር እንዳየ ነው የሚናገረው። ምዕራፍ 10 የሚሆን ነገር እግዚአብሔር በርሱ እግዚአብሔር የሚያደርገው ነገር ለዮሐንስ እንዳሳየው ምዕራፍ 10 ላይ ተቀላላ ስለአለ እዛ የተናገረበት ሐሳብ ስለሆነ ያን እናንተ አንብቡታላችሁ። አሁን ሰባተኛው መለከት ከመነፋቱ በፊት ምዕራፍ 11 ላይ የሚሆነውን ዛሬ እንመለከታለን። እግዚአብሔር ክርዳን በተከታታይ ነገሩን እንድትጨብጡ ለማድረግ ነው ያሰብኩ ያለሁት። እሺ፣ ከምዕራፍ 1 ጀምረን እስከ 9 እናነባዋለን። ጥሩ የሚያነብሰው ካለ አንድ ሰው ወንድ ሆነ ሴት አንድ ሰው እስኪያነብ። 1 እስከ 11 ድረስ ያለውን እስከ 9 ያለውን ምዕራፍ 11ን ከአንድ እስከ 9 አሜን። ታንክ ዩ እግዚአብሔር ይባርክሽ። እስከዚህ ድረስ ያለው በቃናል ተቀረም በኋላ ተነብታላችሁ እናንተ። እዚህ ላይ የሚቀጥለውን ተመለከታላችሁ። የተቀደሰችውን ቅድስቱን ከተማ አህዛም ምን ያደርጓታል ነው የሚለው? ይረግጧታል። ለስንት ጊዜ ትረገጣለች ነው የሚለው? ለ42 ወር ወይ ደግሞ ለ3 አመት ተኩል። እነኚህ ደግሞ ሁለቱ ምስክሮቼ ለስንት ቀናት? ለ1260 ቀናት የቀቧቸው ሁለቱ ምስክሮች ደግሞ እነሱ ምን ያደርጋሉ? ትንቢት ይናገራሉ፣ ይቃወማሉ፣ ምድርን ይረግማሉ፣ ውሃ ወደ ደም ይለውጣሉ፣ የሚያስፈራ ነገር በአሕዛብ ላይ ያሳያሉ። ከነ እንደተላኩ ሰው ሁሉ ያውቃል። ኮንፍሮንት ያደርጉታል። ምድሪቱ ስለምትረገጥ በጠላት ስለምትያዝ አሁን ይሄም ሆነው በሁለተኛው ወይ ደግሞ በመጨረሻው 3 አመት ተኩል ጊዜ ውስጥ ነው። ባለፈው እየተከታተላችሁ ቆናችሁ። አሁን ይሄኛው የሚሆነው በመጀመሪያው የ7ቱ አመት ስምነት አለ። በ7ቱ አመት ተኩል ላይ የቃል ኪዳኑን ውል ያፈርሳል። የክርስቶስ ተቃዋሚ አንታክራይስት የሚባለው ያፈርሳል። ከዛ በኋላ ኢየሩሳሌም በአሕዛብ ምን ሆነች ትሆናለች ለሚለው የተረገጠች ትሆናለች። እነኚህ የሚቀጥሉት እነኚህ የሚፈጸሙት እንግዲህ ያን ጊዜ ነው። አሕዛብ ኢየሩሳሌምን ምን ያደርጓታል? ይረግጧታል። አሁን ይህንን ቃል ተመልከቱ። የኢየሩሳሌምን መረገጥ ዳንኤል ምዕራፍ 11 31 ላይ አውጡና አንብቡ። አስቀድመው ዳንኤል ይህን ትንቢት እንዴት እንደተናገረ እናያለን። ዳንኤል ምዕራፍ 11 ቁጥር 31 ላይ ገጽ 681 ላይ ታገኙታላችሁ። በዚህኛው መጽሐፍ ቅዱስ ቀደም ያነበባችሁትን ቃል ካስታወሳችሁ አሁን የሚናገሩን ቃል ተመልከቱ። 31 ላይ 681 ላይ ከርሱም ጋራ ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ምን ያረጋሉ? ያረክሳሉ፣ የዘወትር መስዋዕት ያስቀራሉ፣ የሚቀርበው መስዋዕት ይቀራል፣ መቅደሱን አደባባዩ ሁሉ ይረክሳል። የጥፋት ምርክሰት ምን ይሆናል? ይቆማል። ቃል ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያቁ ህዝብ ምን ያደርጋሉ? ይበረታሉ፣ ያደርጉማል። እነኛ ሁለት ሰዎች አሉ፣ ይሄን ነገር በመቃወም ያስተምራሉ። አምላካቸውን የሚከተሉ ሰዎች እየበረቱ ይሄዳሉ። ነገር ግን ዳንኤል አለ አስቀድሞ ገና አሁን ወደፊት የሚሆነውን ዳንኤል ምን አለ? እንዲህ አይነት ነገር የጥፋት ርክሰት ይቆማል። ራእዩ ደግሞ ዮሐንስ ደግሞ ከዳንኤል ከስንት ዘመን በኋላ ነው ይሄን እየተናገረ ያለው። ጌታም ደግሞ ምን አለ? ዛሬ 2000 ዓመት በነቢዩ በዳንኤል የተጻፈው የጥፋት ርክሰት በቆመ ጊዜ አንባቢው ምን ይበላል? ያስተውል። ምንድነው? ጌታ እዚህ ጋር ቆሞ ዳንኤል እዚህ ላይ የተናገረውን ወደፊት ሆኖ ተናገረ። ከዛ በኋላ ደግሞ በ96 AD ላይ ደግሞ ዮሐንስ ደግሞ ወደፊት የሚሆነውን ነገር ምን አደረገ? ተናገረ። የዳንኤልና የዮሐንስ ራእይ አንድ አይነት እንደሆነ ተመለከታላችሁ። ዳንኤል አስቀድሞ ተናገረ ከጌታችን ልደት በፊት። ጌታ ደግሞ ዳንኤል የተናገረውን አስቀድሞ ተናገረ። ከጌታ በኋላ እንደገና ደግሞ ዮሐንስ በ96 AD ላይ ደግሞ ይሄንን ራእይ ደግሞ ምን አየና የሚሆነውን ወደፊት ተናገረ። ክብር ለእግዚአብሔር ይሁን። እግዚአብሔር ቃሉን በድጋሜ ኮንፈርም የሚያደርገው ወገኖች ሆይ ለራሱ አይደለም ለህዝቡ። ጌታም ሲናገር አንባቢው ምን ይበላል? ያስተውል። ማንን ማለት ነው? እኛን ነው እየተናገረ ያለው። በዘመኑ የሚኖሩት ሰዎች ምን ይበሉ? ያስተውሉ። ወገኖች ሆይ ካለማስተዋል መጽሐፍ ቅዱስ ጥፋት እንዳለ ይናገራል። ሰው ካላስተዋለ ይጠፋል። ለጥፋታችን ብዙ ምክንያቶች አለማስተዋላችን ነው። ስለማናስተውል አይደለም እንዴ? አደጋም በሰው ህይወት እኮ እየመጣ ያለው አንዳንድ ጊዜም ቀይ መብራት ጥሰን ምን ሄደው ስለማናስተውል እኮ ልባችን ሌላ ቦታ ስለሚያስብ ነው፣ ሌላ ነገር ስለምንያዝ ነው። ይህ በሆነ ጊዜ አንባቢው ያስተውል ብሎ ጌታ ተናገረ። እሺ፣ ይህ ሲሆን አለ ጌታ እኔ ደግሞ ሁለት ማቅ ለብሰው የሚናገሩ ምስክሮች አለኝ ለ1260 ዓመት ወይ ደግሞ ለ3 ዓመት ተኩል ሙሉ በመጨረሻው ዘመን ላይ ደግሞ ይናገራሉ፣ ይመሰክራሉ፣ ትንቢት ይናገራሉ። ያለው መንፈስ ማን እንደሆነ፣ በተቀደሰ ስፍራ ላይ የቆመው ሐሰተኛው እንደሆነ፣ የእውነት ክርስቶስ እሱ እንዳልሆነ፣ ተቃዋሚ እንደሆነ፣ የእግዚአብሔር ጠላት እንደሆነ የተጻፈውን እየጠቀሱ ሊሆን ያለውን ሁሉ ይናገራሉ። ኖት ኦንሊ መናገር ደግሞ አይደለም፣ ምድሪቱንም ደግሞ ተአምራት በመግለጥ ያሳያሉ። ከኔ እንደተላኩ ለመግለጥ በምድር ላይ ምን ያደርጋሉ? ውሃውን ወደ ደም ይለውጣሉ፣ እንድትቀጣ ያደርጋሉ፣ አሕዛብ እንዲቀጡ ምልክትን ያደርጋሉ፣ መቅሰፍትን ያወርዳሉ። ከማን እንደተላኩ? ከኔ እንደተላኩ ለመግለጽ። መጽሐፍ ቅዱስ ላይ ስለነኝ ሰዎች ሲናገር በእርግጥ አድራሻቸው እዚህ ቦታ ነው አይልም። በጣም የሚገርመው ተመልከቱ፣ መቼም ዓለም እየሰለጠነ እየሄደ ነው እንጂ ያለው ወደኋላ እየተመለሰ አይደለም፣ እናውቃለን። ማንም ሰው ኢየሩሳሌም ውስጥ ቢቀመጥ አድራሻ አለ አይመስላችሁም? ማንም ሰው ኢየሩሳሌም ቢቀመጥ አድራሻ አለ፣ የት እንደሚቀመጥ ይታወቃል። እነኚህ ሰዎች ግን አድራሻ ያላቸው የመጡት ከሰማይ ነው፣ መታወቂያ የላቸውም። አንድ ዘመን ከእግዚአብሔር የተወሰዱ ሰዎች ናቸው። አንደኛው ኤልያስ ነው፣ በደንብ ስሙኝ። አንደኛው ኤልያስ ነው፣ ሁለተኛው ሄኖክ ነው። እግዚአብሔር ኤልያስን በእሳት ሰረገላ ምን አደረገው? መጽሐፍ ቅዱስ ላይ ወሰደው። መጽሐፈ ነገሥት ካልዕ ምዕራፍ 2 ላይ ስለ ኤልያስ አወሳሰድ እዛ ላይ ታገኙታላችሁ። ኤልያስ ተወሰደ እንጂ አልሞተም። እነኚህ ሁለት ምስክሮች የሚላቸው ኤልያስና ሄኖክን ነው፣ ኤልያስና ሙሴን አይደለም። ኤልያስና ሄኖክን ነው። ለምን ኤልያስና ሄኖክ እንደሆኑ እየተናገርኩ መጣለሁ። መጽሐፈ ነገሥት ካለ ኤልያስ በሳት ሰረገላ እንደተወሰደ ይናገራል። ሚልኪያስ ምዕራፍ 4 ቁጥር 5 ላይ ደግሞ ግልጽ አድርጎ ሚልኪያስ ሙሉ ይናገራል። ታላቁና የሚያስፈራው የእግዚአብሔር የቁጣ ቀንስ ሳይመጣ ማንን እልክላችኋለሁ ተብሎ ጽፏል? ኤልያስን እልክላችኋለሁ ተብሎ ጽፏል። በግልጽ ኤልያስ እንደሚመጣ ሚልኪያስ ተናግሯል። ስሙን ጠቅሶ ታላቁና የሚያስፈራው የእግዚአብሔር የቁጣ ቀን ሳይመጣ ከወዲሁ ማንን እልካለሁ አለ? ኤልያስን እልካለሁ ብሎ መጽሐፍ ቅዱሳችን ስለሚናገር የኤልያስ መምጣት በትክክል ነው። ሁለት ለሆናችሁ ነው መጽሐፍ ቅዱሳችን ይናገራል። ነገር ግን አንደኛውን ስም ግን መጽሐፍ ቅዱስ አይናገርም ማን እንደሆነ። ለምን ሄኖክ እንዳልን ግን እናገራለን በኋላ እናገራለሁ። ኤልያስ አልሞተም፣ ተወሰደ። ኤልያስ ለዚህ ቀን ተመድቧል። ታስታውሳላችሁ፣ ካህናት መጡና ጌታችን ኢየሱስ ክርስቶስ ማን ነው ዮሐንስን ለምንድን ነው የምታጠምቀው? አንተ ማን ነህ ብለው ጠየቁት። ማን ስለሆንክ ነው አንተ እየጠመክ ያለው? ክርስቶስ ነህን? ኤልያስ ነህን? ነብዩ ነህን ብለው ጠየቁት። ለምን ይመስላችኋል ኤልያስ ነህን ብለው ለምን ጠየቁት? ክርስቶስ ነህን ለምን ብለው ጠየቁት? እነኚህ ካህናት ክርስቶስ ነህ ብለው ቢጠይቁ ልክ ነው፣ ክርስቶስ እንደሚመጣ ያውቃሉ። ኤልያስ ነህን ብለው የጠየቁት ማን እንደሚመጣ ያውቃሉ? ኤልያስ እንደሚመጣ ያውቃሉ። ሙሴ ነህን ብለው አልጠየቁም። ኤርሚያስ ነህን ብለው አልጠየቁም። ሕዝቅኤል ነህን ብለው አልጠየቁትም። መጥተው መጽሐፍ ቅዱስን ስለሚያውቁ ወይ እነሱን ቶራ ስለሚያውቁ የትንቢትን መጽሐፍ ስለሚያውቁ በትክክል መጥተው ለመሆኑ አንተ ማነህ? እንዲህ የምታጠምቀው አንተ ማነህ? ክርስቶስ ነህ? ነብዩ ነህ? ለምን ነብዩ አሉ። አንደኛው ሁለት ሆኖ እንደመጣ ያውቃሉ። ስለዚህ አንድ ደግሞ ነብዩ ለመጥራት አለባቸው። አንድ ክርስቶስ ይመጣል፣ አንዱ ደግሞ ኤልያስ ይመጣል፣ አንድ ደግሞ ነብይ ይመጣል። ሁለት ናቸው እና የሚመጡት ያንን በነብይ ስም ብቻ ለመጥራት የሚችሉት። መጽሐፍ ቅዱስም ሲናገር አሁን እዚህ ላይ የምታዩት ነቢያቶቼ ነው የሚላቸው። ስለዚህ ለዚህ ነው አንተ ኤልያስ ነህን ብለው የጠየቁት። አይደለሁም አለ። ግን ማን ነው ብሎ ተናገረ። በምድረ በዳ የሚጮህ ድምፅ ነኝ። እንግዲያስ ማነህ? እኔ ድምፅ ነኝ። ሉቃስ 17 ላይ ይቅርታ፣ ሉቃስ 1 17 ላይ ግን እዛ ላይ ታያላችሁ አንድ ቃል። ዘካርያስ መልአኩ መጣና በሚያጥንበት ጊዜ አንድ ቃል ተናገረው። ስለ ዮሐንስ ምን ብሎ ተናገረው? በኤልያስ ምን አለው? በኤልያስ መንፈስ ፊት የሚሄድ ልጅ ትወልዳለህ፣ በኤልያስ ቅብዓት የሚያገለግል ልጅ ትወልዳለህ። እሱ ማን ነው? ዮሐንስን ኤልያስን ትወልዳለህ አይደለም ያለው፣ በኤልያስ መንፈስ ኃይል ፊት የሚሄድ በኤልያስ ቅባት አይነት የሚያገለግል ለማለት ነው። በዛ ኃይል የሚያገለግል ትወልዳለህ ምን ማለት ነው? ተመልከቱ፣ ዮሐንስ በመጣ ጊዜ ሰዎችን ንስሐ ግቡ እያለ ያዘጋጀው ለማን ነው? ለክርስቶስ ኢየሱስ ያዘጋጀው አይደለም እንዴ? ንስሐ ግቡ እያለ እስራኤልን እየወቀሰ የውሃ ጥምቀት ውስጥ ውሃ ውስጥ እንዲነከሩ የንስሐ ጥምቀት እንዲገቡ እያደረገ የነበረው ምክንያቱ ኢየሱስ ክርስቶስ ከእሱ በኋላ እንደሚመጣ ስለሚያውቅ ለእሱ እያዘጋጀ ነበረ። ለምን? በኤልያስ ቅባት ነው እያገለገለ ያለው። አሁን ደግሞ መጨረሻ ላይ የሚመጣው ክርስቶስ ከመምጣቱ በፊት የሚገለጠው ማን ነው? ኤልያስ ነው አሁን የሚገለጠው። ኤልያስ ደግሞ አሁን ክርስቶስ ስለሚመጣ በዚህ ዘመን ላይ ክርስቶስ ከመምጣቱ በፊት መጥቶ የሰዎችን ልብ ምን ሊያደርግ ነው? ሊያዘጋጅ። ይሄኛው አይደለም እውነተኛው መሲሁ፣ መሲሁ የሚመጣው ነው እያለ ደግሞ ምን ያደርጋል? ይናገራል። ዮሐንስም ስለ ክርስቶስ ይናገራል፣ ተናገረ። ኤልያስም ደግሞ ስለማ ይናገራል? ስለ ጌታ ስለ ኢየሱስ ይናገራል። እግዚአብሔር በቃሉ የሚናገረን እኛ እንደሚገባ እንድንረዳና እንድናውቅ ነው። መጽሐፍ ቅዱስ የተሰጠን መጽሐፍ ቅዱሳችን ወገኖች ሆይ እንድናውቅ እንጂ ሰዎች መጥተው እጃቸውን ጭነው ትንቢት እንዲናገሩን አይደለም። በደንብ ልንገራችሁ አራት ነጥብ። እልቅና እንደሚገባ የእግዚአብሔርን ቃል አጥኑ፣ አንብቡ። ከእግዚአብሔር ቃል የበለጠ ምንም ነገር የለም። ከትንቢት ይልቅ የቀና የጸና የእግዚአብሔር ምን አለን? ቃል አለን። ወገኖች ሆይ እኛ ሰንፈን ሌላ ሰው መጥቶ ትንቢት እንዲናገርልን ኤክስፔክት አናድርግ። እልቅና የያዝነው መጽሐፍ ከምንም ነገር ይልቅ የሚያስገርም መጽሐፍ ነው። የእግዚአብሔር ቃል ተብሎ ይጠራል። ይሄ ነው ኢየሱስ። የት እንፈልገዋለን? ከዚህ ውጪ እዚህ ውስጥ ቆነ ያለው በቃሉ ሁሉን ፈጥሯል። በቃሉ ውስጥ ነው ይሄ ሁሉ ነገር ያለው። ይሄ ነው የኤልያስ ፍለጋ ይሄ ነበር። ያገለገለበት መንፈስ የዮሐንስ ነገር የነበር በኤልያስ መንፈስ ያገለግል ስለነበር ነው። መጽሐፍን ደግሞ ስለሚያውቁ ነው የጠየቁት። ኤልያስ ነው ያሉት። ዝም ብለው ተነስተው አይደለም። እነዚህ ሰዎች ቀላል ሰዎች እና ትልቅ ስኮላርስ እኮ ናቸው። ዝም ብለው አይደለም። ስለማያውቁ እንዳይመስላችሁ የተወናበዱት። በጣም ስለሚመራመሩ እኮ የተወናበዱት እንጂ ካህናት እኮ ዝም ብለው እንዳይመስላችሁ። የእነሱ መደንደን ለእኛ መቼም እድል ሆነልን ተከፈተልን እንጂ መጽሐፉን እኛ ከእነሱ ይልቅ አውቀን አይደለም። ደው እግዚአብሔር በቸርነቱ ለከፈተልን ነው አይናችንን እንጂ እነሱ ከኛ ይልቅ ያውቃሉ መጽሐፍትን እንዳይመስላችሁ። እግዚአብሔር ስለረዳን ነው። እግዚአብሔር ስላገዘን ክብር ለእግዚአብሔር ይሁን። በዛ ያገለግላል። እነኚህ ሁለት ሰዎች ስታውም ዮሐንስም አድራሻ አልነበረውም። ዮሐንስ ይኖር የነበረው ቤት ነው። አድራሻ በምድረ በዳ ነበር። ኤልያስም አድራሻ የለውም። ዮሐንስ ይበላ የነበረው ማርና አንበጣ ነው። እነኚህም ሰዎች የሚበሉት መጽሐፍ ቅዱስ ላይ ባይጠቀስም ሰው ምግብ እያመጣላቸው የሚበሉ አይነት ሰዎች አይደሉም። ዮሐንስ የለበሰው ልብስ ቆዳ ነው። እነኚህም ሰዎች መጽሐፍ ቅዱስ ላይ ስትመለከቱ የለበሱት ልብስ ማቅ ነው የሚለው። ማቅ ማቅ ለብሰው ትንቢት ይናገራሉ ነው የሚለው። ዮሐንስ ለጌታ ስለ ኢየሱስ ክርስቶስ እንደመሰከረ ኤልያስ መጥቶ ልብ ለማዘጋጀት ለክርስቶስ ይመሰክራል። ዮሐንስ ያዘጋጅ እንደነበረ የሰው ልብ ለክርስቶስ፣ ኤልያስም መጥቶ እንዲህ አይነቱን ነገር ያደርጋል። ዮሐንስ እንደተገደለ በሄሮድስ እነኚህም ሰዎች ደግሞ ይሆናሉ። ኤልያስ ይገደላል። ተገደሏልም። ቅድም ያያችሁት በአውሬው ከባህር የሚወጣ አውሬው ምን አደረጋቸው የሚለው ገደላቸው። ዮሐንስ ምስክር እንደነበረ እነኚህም ደግሞ ምስክሮች ተብሎ ተጠሩ። ወደ ሄኖክ እንምጣ። ሄኖክ ለምን አለ? አንዳንድ ሰዎች ለምን ሙሴ ይላሉ። ሙሴ የሚልበት ምክንያት ሙሴ ውሃውን ወደ ደም ለውጦ ስለነበረ፣ እዚህም ላይ ደግሞ የተከሰው ቃል ውሃው ወደ ደም የሚለው ቃል ስላለ ሙሴ ይመጣል ብሎ ይናገራሉ። ሙሴ ሕግና ነቢያት ስለሚል ነው። ይህ ሀሳብ ግን በዛ መልኩ አይደለም የምንሄደው። እነኝም እግዚአብሔር በማንም ውሃን ወደ ደም ይለውጣል። ያ መሆን የለበትም። ሄኖክ ግን ሊሆን የሚችልበትን እናገራለን። ዘፍጥረት ምዕራፍ 5:24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። እግዚአብሔር ምን አድርጎታል? ወስዶታል። ምን ማለት ነው? አልሞተም፣ ተወሰደ እንጂ። ዕብራውያን 11:5 ላይም ሄኖክ ሞትን እንዳይ በእምነት ምን ተደረገ? ተወሰደ። ሳክሚስ አልሞተም እያለ የሚናገረው መጽሐፍ ቅዱስ። የተወሰደበት ምክንያት ደግሞ እግዚአብሔር ሰወሰነ ሲል ፐርፐዝ አለው። ገብቷችኋል? በምክንያት ነው እግዚአብሔር፣ ለዓላማ በፕላን ነው እግዚአብሔር። በቅድ የሚሰራ አምላክ ነው። በፕላን የሚሰራ አምላክ ነው። በቅዱ መሰረት ሄኖክንም እግዚአብሔር እናደረገው አንድ ዘመን ላይ ወሰደው። አሁን ሄኖክ በሰማይ ነው ያለው፣ ኤልያስም በሰማይ ነው ያለው። ከተወለዱበት ጊዜ ጀምሮ ረጃጅም እድሜ የጠገቡ ሰዎች እነሱ ናቸው ያልሞቱ። ከተወለደ ጀምሮ ሞትን ያልቀመሱ በመጨረሻው ዘመን ላይ ሞትን የሚቀምሱ ረጅም የሰው እድሜ ያላቸው ሁለቱ ብቻ ናቸው። አባሌ ገባች? ረጅም የሰው እድሜ ያላቸው እነሱ ናቸው። ከተወለዱ ጀምሮ ተወስደዋል። እንደገና ጌታችን እስካሁን ድረስ 2000 ዓመት ሆኖታል። እስከሚመጣ ድረስ መጥተው ይሞታሉ እንጂ እስካሁን ድረስ በህይወት በመኖር ምንም ነገር ሳይሆኑ ረጅም እድሜ የተቀዳጁት እነሱ ነው። ስለዚህ እነሱ ይህን አክል ኑሮ ከኖሩ እስከዛ ድረስ ኖረው ከሆነ ይህም ሁሉ ሺህ ዓመት ከኖሩ እኛ ለምን ለዘላለም ትኖራላችሁ የሚለው ቃል ለምን አንኖር? ምን ማስረጃ ያስፈልገናል? ለዘላለም መኖር ለሚለው ነገር ምን ማስረጃ ያስፈልገናል? ይህን አክል ሺህ ዓመታት ሰዎች ከኖሩ ማለት ነው። ከጌታ ወዲህ እንኳን 2000 ዓመት ከኖረ ሄኖክ ምን ማስረጃ ያስፈልገናል ለዘላለም ለመኖራችን? ድንቅ አይደለም? እግዚአብሔር ያኖራል። ክብር ለእግዚአብሔር ይሁን። ስለዚህ ሄኖክም አልሞተም። ስለተወሰደ ሄኖክም ሁለቱ ምን ይሆናሉ ማለት ነው? ይመጣሉ። ሁለቱም ይመለሳሉ። ዕብራውያን 9:27 ላይ እንደዚህ ምን ቃል ለሰዎች አንድ ጊዜ መሞት ከዛም ፍርድ ምን አለባች ይላል ተመድቦባቸዋል then ለሰው አንድ ጊዜ ከተወለደ በኋላ መሞትና ከዛ በኋላ ምን ተመድቦባቸዋል ፍርድ ተመደበባቸው ተወስነዋል ለማንም ሰው ይሄ ከእግዚአብሔር ዘንድ ተወሰነ ነው ምንም እንኳን ይሄን አክል ሻማታት ይኖሩ እንጂ አንድ ጊዜ ግን ምን ተመድቦባቸዋል ማለት ነው ሞት ግን የተመደበ ነው ለነሱም ጭምር ሞት እነሱንም ማግኘት አለበት ለማለት ነው ስለዚህ ስራቸውን ከሰሩ በኋላ ቀድም ያነበብነው ላይ በዚህ ቃል መሰረት ሁለቱም ምን ይሆናሉ ይገደላሉ በዚህ ቃል ይሄ ቃል ይዛቸዋል ይገደላሉ ለሰው አንድ ጊዜ መሞት ስለተመደበ ያ ቃል ሁለቱን ወደ ሞት ያመጣቸዋል ሙሴ ማሆንበት ምክንያት ሰው ሙሴ በዘዳግም 33 1 ላይ ግልጽ ነው የሚናገረው መጽሐፍ ቅዱስ ሙሴ ሳይሞት የእስራኤል ልጆች ምን አደረገ ይላል ባረከ ምን ሳይሞት ታራ ማ ምን አንድ ጊዜ ሙሴ እግዚአብሔር ሰውሮት ነው አልሞተም የት ላይ ነው እንደዛ የሚለው አባባሌ ገብቷቸዋል የት አለ እንደዛ የሚለው የሚለው እኮ መጽሐፍ ቅዱስ ሙሴ ሳይሞት ነው የሚለው ሙሴ ሳይሞት የእስራኤል ልጆችን ሰበሰበና ባረካቸው ምን ሳይሞት ሌላ ትርጉም የለውም ሌላ ማርኛ የለውም በዘዳግም 34:5 ላይ ደግሞ ሙሴ በሞአብ ምድር ምን አያል ሞተ አስጀት ሞተ በቤቴ ፎገርም ፊት ለፊት በሞአብ ምድር ሸለቆ ምን አያል ደግሞ እንደገና ተቀበረ ገብታችኋል ሞተ ካለ በኋላ አልተቀበረም አይደለም ኖት ኦንሊ ሞተ ካለ በኋላ እንደገና ሙሴ ምን ይናገራል መቀበሩንም መጻፍሩ ሲናገራል ተቀበረ ግን የሚገርመው ነገር አንደገና ይናገራል እስከዛሬ ድረስም መቃብሩን ማንንም አላወቀም ምን ማለት ነው እንዴ ሞተ ተቀበረ እስካሁን ድረስም ደግሞ መቃብሩን ያወቀ ማንንም ሰው የለም ሲል ምን ማለት ነው የእስራኤል ልጆች ሙሴን ፍለጋ ሄደው ነበር ማለት ነው ለምን አልታወቀም ለሚለው ጥያቄ ደግሞ እግዚአብሔርን አድርጎታል ቃልላል እግዚአብሔር ሰወረው እግዚአብሔር ከብ መላእክት ቀበሩት ምንም ብዙ መሄድ አያስፈልግም እግዚአብሔር ከሰወረው የት ማግኘት ይችላል ለምን እግዚአብሔር ሰወረባቸው? ምን ተመለሰው እንደመጣው አውቃለሁ እግዚአብሔር ተመለሰው እንደመጣው አውቃለሁ ከመጣስ በኋላ ሙሴን ያመልኩታል ምግልጽ እኮ ሙሴን ያመልካል እስራኤል ህዝብ አላያችሁም ምን ሲያመልክ አምልኮ ውስጥ እስራኤል ህዝብ ወጥቶ ስንት ጊዜ አምልኮ አልጣውት ይሄን ትልቅ ነገር ያደረገ ይሄንን ባህር የከፈለ እግዚአብሔር የተቀበለ ይሄን ትልቅ ሰው ለምን ያመልኩት ስለዚህ እግዚአብሔር ዓላማ አለው ፈጽሞ ሬሳውን እንዳያገኙ እግዚአብሔር ዓላማ ስላለው እንዳያገኙት ምን አደረገባቸው ሰወረባቸው ግን ሞተ ተቀበረ የተቀበረበትን ደግሞ እንደገና ሎኬሽኑን ነገሩን በሸለቆ ፊት ለፊት ነው የተቀበረው አሉ ከዛ በኋላ ግን እነሱ ከመቃብሩ ጋር ጉዳይ እንዳይኖራቸው እግዚአብሔር ምን አደረገው ስለዚህ ምን አሉ ግን የት እንደሆነ አልተገኘ ስለዚህ በዚህ ቃል መሰረት ሙሴ ሞቷል ሞቷል በ9:27 መሰረት ግን ስለሞተ ሙሴ የሚመጣው ግን ከማን ጋራ ነው ከጌታችን ከኢየሱስ ክርስቶስ ጋራ ግን ከቅዱሳን ጋራ ግን አብሮ ሙሴ ምን ይሆናል ይመለስ ክብር ለእግዚአብሔር ይሁን እንደምሎ የሐዲስ ኪዳን ሰዎች ብቻ ወይ ደግሞ ክርስቲያን ብቻ አይደለም የሚመለሰው እንደ አይነ ነገር ይመለ ክርስቶስ ሲነግስ የብሉይ ኪዳን ሰዎች ወደ ኋላ ቀርተው እንደሚመጡ እንዲህም ይልቃል ይላል ሁሉ ጻድቃን ቅዱሳን በመሆኑ ከክርስቶስ ጋራ በሺህ ዓመት ውስጥ የመኖር የመግዛት ጥሪ ደርሶታል በመሆኑ ቅዱስ የተባለ በመሆኑ የማይነሳው ያላመነ ብቻ ነው ያ መነሳት ደግሞ ለፍርድ ትንሳኤ እንጂ ለመግዛት አይደለም በኋላ የሚነሳው ለፍርድ እንጂ ከክርስቶስ ጋር ሺህ ዓመቱን ለመግዛት አይደለም ስለዚህ ሙሴ በዛን ጊዜ ከተነጠቀው ክርስቲያን ጋራ በክርስቶስ ካንቀላፋው ክርስቲያን ጋራ ከነ አብርሃም ጋራ ሙሴ አብሮ ምን ያደርጋል ይመለሳል ከነ ማን ጋራ ከተገደሉት ከነ ሄኖክ ጋራ ከነ ኤልያስ ጋራ አብሮ ምን ያደርጋል ይመለሳል ያን ጊዜ ስለዚህ አሁን ሁለቱ ውስጥ ግን ሙሴ እንደ አንዱ ሆኖ አይቀርብም ኤልያስና ግን ሄኖክ ግን ሞትን አልቀመሱም እነሱ ግን ወይ ተጠብቃቸዋል እነሱ ስለዚህ ይገለጣሉ የኤልያስ ደግሞ ጥያቄ የለውም ሚልኪያስ ኩልጭ አድርጎ ኤልያስ እንደሆነ እስከስሙ ነግሮናል እሺ ራፍ 11 ላይ እዛው ላይ ቁጥር 4 ላይ ተመልከቱ። እነዚህ በመድር ጌታ ፊት የሚቆሙ ሁለት ወራዎችና ሁለት መቅረዞች ናቸው። ማንንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል ጣላቶቻቸውን ይበላል። ማንንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል። እነኚህ ሁለት ሰዎች መቅረዞች ሁለት ነቢያት እንደሆኑ እዛው ክፍል ላይ እየከተልን ስናለብ ሁለት መቅረዝ ማለት ሁለት ነቢያት ሁለቱ ነቢያት ሁለቱ ሰዎች እንደሆነ እንመለከተዋለን። እነኚህ ሁለት ነቢያት ዮሐንስ በራእይ ላይ 96 ኤዲ ላይ በሰማይ ላይ አይኑ ተከፈተና ሁለቱ በሰማይ ላይ እንዳሉ አያቸው። እነኚህ ሁለት ነቢያት ደግሞ ዘካርያስ የሚናገረውን ተመልከቱ። ስለነኚህ ሁለት ነቢያት ዘካርያስ ምዕራፍ 4 ቁጥር 11 እስከ 14 ትንቢተ ዘካርያስ አውጡና አንቡ። ዘካርያስ ምዕራፍ 4 ላይ ገጽ 2711 ላይ በዚህኛው መጽሐፍ 711 ላይ ዘካርያስ 4 አገኛችሁት? እሺ። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነኚህ ሁለት የወይራ ዛፎች ምንድናቸው አልኩት። ታያላችሁ? እ? እየተከተላችሁ ነው? አልኩት። ሁለተኛም መልሼ በሁለት የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነኚህ ሁለት የወይራ ቅርንጫፎች ምንድር ናቸው አልኩት። ልክ ራፍ 9 ላይ እንዳለው ቃል ነው ተመልከቱ። እርሱም መልሶ እነዚህ ምን እንደሆኑ አታውቀምን አለኝ። እኔም ጌታ ሆይ አላውቅም አልኩት። እርሱም በመድር ሁሉ ጌታ አጠገብ ቆሙት ሁለቱ የተቀቡት እነዚህ ናቸው አለኝ። አይገርም? ዘካርያስ ክርስቶስ ከመወለዱ ከአምስት መቶ ዓመት በፊት ነው ይህንን ራእይ አይቶ የተናገረው። እግዚአብሔር ቃል እኮ ወገኖች ሆይ ከእግዚአብሔር ቃል ይልቅ ምንም አይነት እውነተኛ ነገር የለም። የእግዚአብሔር ቃል የነጠረ ነው። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ጽኑ ነው። ሰው ሁሉ ቢዋሽ እግዚአብሔር ሰው ሁሉ ተጠቅሎ አንድ ላይ ውሸታም ቢሆን መቼም ሰው በእግዚአብሔር ላይ ይዋሻል። ኃይልህ ብዙ ሲሆን ጠላቶች ዋሹብን የሚለው ምክንያቱም ብዙ የሚዋሹ ሰዎች ስላሉ ነው። በእግዚአብሔር ላይ ትልቅ ውሸት አለ። ዓለም ላይ ትልቅ ውሸት አለ። ስለ እግዚአብሔር ትልቅ ውሸት አለ። ብዙ ውሸት አለ። ትልቅ ውሸት አለ። ሁልጊዜ ግን አሸናፊ ማን ነው የሚሆነው? ትልቅ ውሸት አለ። ስለ እግዚአብሔር ዲስክሪፕሽን ትልቅ ውሸት አለ። ስለ እግዚአብሔር ማንነት ትልቅ ውሸት አለ። ዓለም ላይ እሱ ግን ሁልጊዜ እውነተኛ ሆኖ ይኖራል። ይገልጣል። ሁሉን ወደ ብርሃን ያወጣዋል። ሁሉን ያንበረክካል። ይገለጣል። ይመጣል። አምላኬ ይመጣል። ከቅዱሳኑ ጋር ሆኖ ምን ይሆናል ብሎ ዘካርያስ ነገ ይመጣል። ይታያል። የወግቱን ለውታል። ዓለም ዮሐንስ በራእይ ላይ ይታያል። ማንነቱ፣ ገዥነቱ፣ አምላክነቱ። አንዳንድ ጊዜ ልንገራቸው፣ አሁን ዓለም ላይ የመስማማት ነገር ነው። ቡዳው ከእስላሙ ጋራ፣ ከወጋው ጋራ፣ ከባሃው ጋራ፣ ከእምነት ካለ ሃይማኖት ነገር ጋራ ክርስቶስን እንዳንደኛው ተደርጎ ነው እየቀረበ ያለው ዓለም ላይ። ገብቷችኋል? አንዳንድ ጊዜ እንደውም መኪና ላይ ትመለከቱ እንደሆነ ሰዎች ታርጋቸው ላይ እንተናቸው ምን ይባላል? ፓራውልቱ ነው ይባላል። ያን ይባላል። እዛ ላይ ለጥፎ ታይታችኋል? ቆይ ኤግዚስት የሚል ነገር የእስላሙም የአይሁዱም የክርስቲያኑም ምን አድርገው አንድ ላይ አድርገው በቃ ምንም ልዩነት የለም ሁሉም ሃይማኖት መጨረሻ ብሎ መጥቶ አንድ ነው። ሰው በክርስቶስም ቢመጣ በመሐመድም ቢመጣ በባሃውም ቢመጣ በቡድሃውም ቢመጣ በኮንፌሽንም ቢሆን ቢመጣ አንድ ቦታ ላይ ነው። ወገኖቼ እንደዚህ አይደለም። ለዚህ ነው ጌታችን ኢየሱስ ክርስቶስ በሩ እኔ ነኝ። ይሄ እኮ ነው ዓለምን ያልተስማማት ቃል። ተመልከቱ፣ ዓለም በፍጹም ያልተስማማ ያልተስማማ ይገርማቸዋል። እነሱ ችግር የለባቸውም ስለ ክርስቶስ ባይዘው እ ካካንድ በሃጋ ባለፈው ጊዜ ሳወራ ነበር እና ሱሄ ከሚስቱ ጋር ነበርና እምነቱ ይሄ ነው። እነሱ ችግር የለባቸውም በክርስቶስ ክርስቶስ እንዳንዱ እንዳንዱ መንገድ ቢሆን ችግር የለባቸውም። እነሱ ችግር የለባቸው ከኔ ጋር ግን ሲዋራ ግን ችግር አለብኝ ችግር አለብኝ። እሱ ከኔ ጋር አንዳንድ ሆኖ እኔም ማምነውን አምነት እሱ የሚያስገዳል ቢል እኔ ችግር አለብኝ። ለሱ ግን ችግር የለውም። እኔ ምክንያቱም እኔ ደግሞ አያስገድም ባይልኝ ካንዶ መንገድ መስጠቀር አገብሰ ይሄ መንገድ ምን ያስደረገናል አክራሪ ያሰኝና በኋላ ቤተክርስቲያን ወይ ደግሞ አማኝ እንድትሰደድ አማኝ እንዲሰደድ የሚያደርገው ይሄ ሁኔታ ነው። ወጣቻላ በባለ ዋራ እንድንሰደድ የሚያደርገን ነገር ይሄ ነው። አንስማም አሁን እኮ ተስማምተን ኮምፕሮማይዝ አድርገን እንኖር ነው የሚመጣው። ዓለም እኮ ደዚህ እየደሽ ነው ያለችው። በኋላ እነኛ አክራሪዎች የሚባለው ነገር የሚጀምረው በዚህ ምክንያት ነው። እነኛ ሁለት ሰዎችም ደግሞ ከዚህ የተነሳ ነው በቆራጥነት ህይወታቸው የሚያልፈው እንጂ ቢስማሙ ኖሮማ አብሮ መሄድ ይችላል ነበር። አይም ሰራችሁ ብርሃን ከጨለማ ጋራ ምንም አይነት ህብረት የለውም። የሚያምን ከማምን ጋር ክርስቶስ ከማንም ጋራ አብሮ መሄድ አይችልም። ብቻውን ወገኖቼ ብቻ የእግዚአብሔር መንገድ ክርስቶስ ኢየሱስ ነው። ህይወት እሱ ነው። ወደ እግዚአብሔር የሚያስገባ ክርስቶስ ኢየሱስ ብቻ ነው። በሌላ ወደ እግዚአብሔር መምጣት አይቻልም። ወደ ህይወት መድረስ አይቻልም። ማንም ራቁቱን የተሰቀለ የሞተ የለም። ኢየሱስ ክርስቶስ ብቻ ነው ህይወት። ማንም የለም። እነኚህ አክራሪዎች እነኚህ ማይስማሙ እነኚህ ከሰው ጋራ ማይኖሩ ያስብላል። ወደዚህ ሐሳብ ዓለም ፋይናሊ ይመጣል። በደንብ ስሙኝ። ወደዚህ ሐሳብ ግዴታ እንመጣለን። ልጁን አቴንሽኑን ተውት። ወደዚህ ሐሳብ እንመጣል። ዓለም ወደዚህ ሐሳብ ትመጣለች። ለምን? እነኚህ ሰዎች ከሰው ጋር ማይስማሙ ከዓለም ጋር ማይስማሙ ተብለን የምንባልበት ዘመን ሩቅ አይደለም። ኦፍ ኮርስ መስማማት ከፈለጋችሁ ይቻላል። መስማማት ከፈለግን ይቻላል። መስማማት ይቻላል። ግን አልስማማም ካልን እውነት ኢየሱስ ብቻ ነው ግን ለሚል ሰው ግን ስደትና መከራ ይቀጥላል ይመጣል። ሩቅ አይደለም ይሆናል። ስለዚህ ዘካርያስ አስቀድሞ ተናገረ። ከክርስቶስ ልደት በፊት የዛሬ 500 ዓመት እነኚህን ሁለት ወይራዎች አየና እሱም በሰማይ አያቸውና እነኚህ ሁለቱ ማናቸው ብሎ በጠየቀ ጊዜ እነኚህ ሁለቱን አጣቃቸውም እነኚህማ ሁለት ወይራዎች ሁለቱ የተቀቡት ሰዎች ናቸው ብሎ ተናገረኝ ብሎ ተናገረ። በሰማይ እንዳሉ አያቸው። ዮሐንስ ደግሞ እንደገና አያቸው። ዮሐንስ ደግሞ እንደገና አራገ ምስክርነታችን እንዲጸና አምላካችን ቃል እውነት ነው። ዮሐንስ ከ600 ዓመት በፊት ያየውን ማን ነው በፊት ያየውን ራእይ ዮሐንስ ደግሞ በ96 በኤዲ ከዛሬ 2000 ዓመት አካባቢ እንደገና አያቸው። አሁንም እነኚህ ሰዎች ይመጣሉ። አሁንም በህይወት ነው ያሉት። አዎ እሺ። ቁጥር 7 ላይ ዘዋላይ ተመልከቱ። ምስክራቸውንም ካፋቸው የሚወጣው ነገር እሳት ያወጣል፣ ምድርን ይቀጣሉ። ካፋቸው የሚወጣው ቃል ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ምን ያደርጋቸዋል ይላል? ይዋጋቸዋል። ቀጥሎ ምን ያደርጋቸዋል? ይፈቀድለታል እንዲያሸንፋቸው። ያሸንፋቸውማል። ደግሞ ምን ያደርጋቸዋል? ይገድላቸዋል። ተመልከቱ፣ ለሶስት ዓመት ተኩል ምንም ሊያደርጋቸዋል ይችላል። ይችልም ማኖሩ አስቀድሞን በገደላቸው። ምክንያቱም ለ1260 ቀን ነው ትንቢት እንዲናገሩ ተሰጣቸው የሚለው መጽሐፍ ቅዱስ። በአፋቸው ከሚወጣው እሳት እንዲቀጡ ምድርን እንዲረግሙ 1260 ቀን ተሰጣቸው። በእነኛ ጊዜያት ውስጥ ምንም ነገር አልሆኑም። መጨረሻ ላይ ግን ሲያበቃ፣ 3 ዓመት ተኩሉ ሲያበቃ ግን ከጥልቁ የሚወጣው አውሬ እንዲገድላቸው፣ ተመልከቱ፣ እንዲያሸንፋቸው ተደረገ። መጀመሪያ ለሶስት ዓመት ተኩል ምንም ነገር እንዳይጎዱ እግዚአብሔር ስለከለከለ አልተጎዱ። ቀኑ ግን ልክ ሲሞላ፣ 3 ዓመቱ ግን ልክ ሊያልቅ ሲል ግን መጨረሻ ላይ ግን አሁን መሞት አለባችሁ ተባሉ። ወገኖች፣ ሁሉንም የሚቆጣጠር እግዚአብሔር ነው። ሁሉ በእግዚአብሔር ቁጥጥር ውስጥ ነው ያለው። ስለዚህ ሰይጣን ወይ ደግሞ አንታይ ክራይስት ገደላቸው። ቁጥር 8 ላይ ተመልከቱ። እዛው ላይ አሁን ቀጥታ እዛው ላይ በድናቸው በታላቂቱ ከተማ አደባባይ ይተኛል። እሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታቸው የተሰቀለባት ናት። ይህ ማለት ታላቂቱ ከተማ ማለት ምን እንደሆነ ሁላችን እናውቃለን። ይያምናል ኢየሩሳሌምን ለማለት ነው። በድናቸው በኢየሩሳሌም ይተኛል። በመንፈሳዊ አባባል ሰዶምና ግብጽ ጌታቸውም ደግሞ ምን ያለባት ነች አለ። ይገርማል። በመንፈሳዊ ቋንቋ በመንፈሳዊ አባባል ስለ ሰዶም አይደለም ማወራችሁ ወይ ደግሞ ስለ ግብጽ ስለወጣችሁበት አይደለም እየተናገርኩ ያለሁት። አፍሪካው ስለምትናገሩ ግብጽ አይደለም ወይ ደግሞ ከዚህ ቀደም በሰዓት ስለጠፋችሁ ስለ ሰዶም ከተማ አይደለም እናገረው። ግን በመንፈሳዊ ግን አባባል ሰዶምና ግብጽ በሆነችው ሀገር ያላችሁ ደ በመንፈሳዊ አባባል ግን ሰዶምና ግብጽ ግብጽ ያለችው አፍሪካ አይደለችም። በመንፈሳዊ አባባል ሰዶምና ግብጽ የሆነችው እንደገና ደግሞ ጌታቸው ደግሞ ደሙን ያፈስባት አገር እዛ አደባባይ እዛ ምድር ላይ ሬሳቸው ወድቆ ይታያል። ሰዶም የሚያሳየው ምን ሰዶማይነት ነው? እኔ ዝም ብለው አምታቱ ምንም ግን መጻፍሽ ላይ ብዙ ቦታ አለ። ሰዶማይነት ነው የሚያሳየው። ግብጽ የምትታወቀው በጣዖት አምልኮት ነው። ሰዶም ደግሞ ሰዶማይነት ነው። ኢየሩሳሌም ሰዶማዊነትና ጣዖት ማምለክ ያን ጊዜ ይሰፋላታል። በእስራኤል ውስጥ ሰዶማዊነት በደም ይስፋፋል። እስራኤል ውስጥ አዎ። ለምን? የጥፋት ርክሰት ነዋ። ዓላማው ፕሮግራሙ ኃጢአትን የማብዛት ነዋ። የሴቶችን ምኞት ማጥፋት ነዋ ፕላኑ። እስራኤል ውስጥ ሰዶማዊነት ይሰፋል። ለዚህ ነው በመንፈሳዊ አባባል ሰዶም ሆነች እያለ ዮሐንስ በራእይ የሚናገረው። ማን? ኢየሩሳሌም ጌታችን የተሰቀለባት ምድር የተወለደባት ምድር የተመረጠችው ምድር ሰዶማዊ ሆነች ነው የሚለው። እንደገና ደግሞ ጣዖትን የምታመልክ ሆነች። ምስሉን አስገባ አምልኩኝ አለ። አሁን አይመስልም? አሁን አይመስልም? እንደውም አሁንም ጀምሮታል። አሁንም አሉ ይሰለፉ የለም እንዴ? እዚህ ብቻ አሜሪካ ብቻ ነው የሚመስለን አይደለም እኮ። እንደሆነ ይመጣል። አሁን እንዲህ የሆነ ይመጣል። ይኸው ተጽፎ የለም እንዴ? እግዚአብሔር ለምን ሰዶምና ጎሞራ እንዳጠፋ መጽሐፍ ቅዱስ ሲናገር የለም እንዴ? ሰዶማዊነት ምን ማለት እንደሆነ እናውቅ የለም እንዴ? እንዲህ ትሆናለች ኢየሩሳሌም። አዎ ሰዶማዊ ትሆናለች ኢየሩሳሌም። ይሄን ዮሐንስ በመንፈሳዊ ቋንቋ ሰዶማዊ ትሆናለች። አንዳንድ ጊዜ እንደው ባቢሎን የሚለው ነገር እኔ በመንፈሳዊ ሆን እያልኩ አስባለሁ። ባቢሎን የምትገኘው ኢራቅ ውስጥ ነው አይደል? ግን ዮሐንስም ይናገራልና ባቢሎን፣ ስለ ባቢሎን እንዴ የትን ሄ ባቢሎን ላለው እግዚአብሔር ብቻ ያርዳል። ሌላ ሀገር እኔ ተናገሬ የችግር ውስጥ አልገባም አላውቅም። በመንፈሳዊ ባቢሎን የት ይሆን እላለሁ። ገብቷችኋል? በአንድ ሰዓት ውስጥ የምጠፋ ሀገር የትኛዋ ትሆን? ብዙ ሰዎች ከእሷ ጋር እየነገዱ የሀገር የትኛዋ ትሆን? ኢራቅ ትሆን? አላውቅም። ብዙ መርከቦች ያላት ኢራቅ ትሆን? ወየውላት የምትባለው ኢራቅ ትሆን? ብዙዎች ከእሷ ጋር ንግድ ያላቸው ኢራቅ ነች? እኔ እንጃ። በመንፈስ ያውስ እንደሆነ እግዚአብሔር ይርዳን። ግን ብዙ ነገር አለ ማለት ነው። ዓላማው ማርከስ ስለሆነ፣ እግዚአብሔርን ማስቆጣት ስለሆነ፣ የተቀደሰችውን ከተማ ማርከስ ስለሆነ፣ ቅድም ያነበባችሁት የጥፋት ርኩሰት እዛ ስለሚገባ፣ ዓላማው ርኩስ ነገር እዛ ሲገባ ለማርከስ ስለሆነ፣ ርኩስ ሲገባ ምን ለማድረግ ነው? ለማርከስ ስለሆነ ሰዶማዊ ትሆናለች ኢየሩሳሌም። ነገር ግን ጌታቸው ደግሞ ያስደንቃል፣ ተሰቅሎባታል። እነኚህ ሁለት ሰዎች እዛ ላይ ይገደላሉ። ቁጥር 9 ላይ ተመልከቱ። እዛ ላይ ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቀድም። ኤልያስና ሄኖክ ከተገደሉ በኋላ 3 ቀን ተኩል በአደባባይ ሬሳቸው ወድቆ ይታያል ነው የሚለን። ደግሞ ቢያስፈልግም እንዲቀበሩ እንኳን ተገደሉ ተብሎ ሬሳቸው እንኳን ወዲያው እንዲነሳ አይፈቀድም። ለምን? ሰው ሁሉ እንዲያያቸው ስለሚፈልግ። እንዴት እነኛ አስቸጋሪ አልቻል ያሉት ሰዎች ተመልከቱ፣ ጉልበት ያለው ኃይል ያለው አንታይክራይስት ፋይናሊ ገደላቸው እንዲባል ገባቸዋል። ማሳየት ምድርን ሲቀጡ ምድርን እየቀጡ ሰውን ሲያበሳጩት ስለነበረ ከሚናገሩት ቃል የተነሳ ምድር ስትገለባበጥ ስለነበረ ምን ኤልያስ ዝናብ ዘክቶ አካብ አልተቆጣም እንዴ? ፈልጉልኝ ያለው ዘማን ዘክቶ አይደለም እንዴ? በመድር ላይ ረሃብ ሆኖ ተደርጓል እኮ አይደለም እንዴ? ኤልያስን እኮ አንዴ ተሰደደ በመክንያት እኮ ሰማይን ዘክቶ እኮ ነብዩን እኮ አስቆጣው እኮ አንድም እኮ ሄ ነው። ለምን እንደ ረሃብ እንዲመጣ አደረቀ? ሰማይን ተፈረና አሰረው ሰውየው። ስለዚህ ሰዎች ይቆጣሉ። እንዲህ አይነት እግዚአብሔር ሰዎች ሲመጡ በእግዚአብሔር ቁጣ ምድር ስትገለበጥ በምድር የሚኖሩ ሰዎች ይቆጣሉ። በእነሱ ላይ ከምን ነገር ጋር አያዙትም? እነኚህ ብሎ ብቻ የፈለጉትን ተረት አድርጎ እንዲህ እያደረጉ ብሎ ከእነሱ ጋር ይጣላሉ። ስለዚህ እነሱ ዓለምን ለማስደሰት በድናቸው እንዲታይና የዓለም ሕዝብ ሁሉ ሆ አሸነፋቸው አልቻል ብለው አልነበረም ወይ? ሶስት ዓመት ተኩል አልያዝ አልቻል ብለው ካላቸው ኃይል የተነሳ አስቸግረው አልነበረም። አሁን ግን ፋይናሊ ግን ይሆንና የማን ጉልበት እንደሚበልጥ የማን ኃይል እንደሚበልጥ ዓለም ሁሉ አየ። የክርስቶስ ተቃዋሚ አሸነፋቸው እንዲባል ሶስት ቀን ሙሉ መግደሌን ተመልከቱ ሲል አደባባይ ለምን ያደርጋቸዋል? እንዳይቀበሩ ያዝና ይተዋቸዋል። ሾፍ ማለት ነው። በዜና ይቀርባል። አቤት የዓለም ሕዝብ ሁሉ አይገርማችሁ? ትልቅ ዜና እኮ ነው የሚሆነው። ምን እያየን አለም ዜናውን? ምን ችግር አለ? ሳተላይቱ አለ፣ እየታየ ነው። ብዙ ነገር እየታየ ነው፣ ይታያል። ሁሉ ሸቸዋል፣ ምርኮ ይደረጋል። ቁጥር 11 ላይ አሁን እናያለን። እነኚህም ሁለት ነቢያት በምድር የሚኖሩትን ስላሰቃዩ አያችሁ፣ ምክንያቱም በምድር የሚኖሩት በእነርሱ ላይ ምን ይላቸዋል አለ። አይገርማችሁ? በምድር የሚኖሩ ሰዎች እነኚህ ሁለት ሰዎች ምድርን ስላሰቃዩ በምድር የሚኖሩ ሰዎች ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸውም ምን ያደርጋሉ? ስጦታ ይሰጣጣሉ። ዋ እንኳን ደስ አለ እየተባባሉ ምን ችግር አለ? ዓለም ያው እያየን እኮ ነው። ስለ ስጦታ እዚህ ሀገር ነው የተቀመጠ ነው፣ ብዙ ነገር እናውቃለን። ስጦታ መሰ እነኛ ሰዎች እኮ ስልክ አየባክ እንዲሆነ አረፍን እኮ ተገላገልን። በቃ እነኛ አጥፊዎች እንዲህ ሲያስቸግሩ የነበሩ ሰዎች ከሌላ ዓለም መጥተው ከሌላ ዓለም መጥተው ይባል ያልኩ መቼም ሴጣን ብዙ ነገር እያዘጋጀ ነው ያለው ለማወናበድ። ብዙ ነገር እየተዘጋጀ ነው። ዓለምን ከሌላ ስፍራ መጥተው እንዲህ የሚያሰቃዩ ሰዎች እኮ ተገደሉ ሲባል ስጦታ ለገሌ ለገሌ፣ አንዳንዱ ቴሌቪዥን ይሸልም ይሆናል፣ አንዳንዱ መኪና ሊገዛ ይችላል። በደሰደስ ያለው በቃ ተገላገልን ሲል ስጦታ ይሰጣጣሉ። ነገር ደስታቸውን ለመግለጽ በደስታ ብቻ ሳይሆን በስጦታ ይገልጹታል፣ ይሰጣጣሉ። ሙሴ ግብጽ ሲቀጣ በሙሴ ውስጥ አልፎ እግዚአብሔር ታስታውሳላችሁ፣ ብዙ ነገር እግዚአብሔር በሱ ህይወት ካደረገ በኋላ እንዲሁ እንዲቀጣ እያለ ሙሴ ፈርዖን ሙሴን ቢገድለው ኖሮ እግዚአብሔር አልፈቀደም እና አልሞተም እንጂ ቢገድለው ኖሮ የግብፅ ህዝብ ምን ይሰማው ነበር? ትጠራጠራላችሁ እንዴ? አንዴ ዝንብ ሲልክ፣ አንዴ አቧሯን አንስቶ ቀማል ሲያደርግ፣ አንዴ ውሃውን ሆምጣጣ ደም ሲያደርገው፣ አንዴ አንበጣ አገሩን ሲፈጀው፣ አንዴ ጨለማ ሲሆን፣ አንዴ ልጆቻቸውን ሲገድል፣ ይሄ ሰው ቢገደል ኖሮ ሙሴ ቢገደል ኖሮ ፈርዖን ቢገድል ኖሮ ግብፅ አጭበጭ ስጦታ አይሰጣጥም ሰንቲም እንደዛ ማለት ነው። ግን አልሆነም፣ አልሞተም፣ አልሆነም፣ አልሆነም እንጂ እኮ እንደዛ እኮ ማለት ነው። እነኚህ ሰዎች ግን ስለሞቱ ስለተገደሉ አንተ ክራይስት ስለገደላቸው ስላሸነፋቸው፣ አሸነፋቸው፣ ተዋጋቸው፣ ገደላቸው፣ አሸነፋቸው ነው የሚለው። ከዚህ የተነሳ ህዝቡ ምን ይሆናል? ደስ ይለዋል። ባለ የሚኖር ሰው ደስ ይለዋል። በቃ ይህ ውሃውን ወይ ደም እየለወጡ እንዲህ መቅሰፍት እንዲህ መብራት መብረቅ እያመጡ እያወረዱ እንዲህ ያስቸገሩን ሰዎች ተያዙ፣ አለቀ፣ ደስታ። እሺ ከሶስት ቀን ተኩል በኋላ ያለውን ማየት ነው። ደስታው ምንድን ነው? ሾርት ነው። አይ ሰው እግዚአብሔር ጋር እኮ አይጣጣለም። ሰው እግዚአብሔር ጋር አይጣለም። እግዚአብሔር እኮ ትልቅ ነው። እያዘነልን አለን እንጂ እግዚአብሔር ስለሚያዝንልን አለን እንጂ አንዳንድ ጊዜ እኮ እኛ እኮ እግዚአብሔርን ልንሸውደን ሞክር የለ አይሰው ተመልከቱ። ከሶስት ብዙ እኮ ብዙ ጊዜ አይደለም፣ ከሶስት ቀን ተኩል ፌስታ በኋላ ስንት ዊስኪ ካለቀ በኋላ ስንት መጠጥ ካለቀ በኋላ ስንት ጭፈራ ከተካሄደ በኋላ አጭር ሶስት ቀን ተኩል ደግሞ እግዚአብሔር ያው እሱ ሶስት ቀን ተኩል ሜዳ ላይ የወረወረው ምርኮን ለማሳየት ነው። መቼም እግዚአብሔር ተሸንፎ ወይም እግዚአብሔር ታሉ አያውቅም። ማን ደግሞ እግዚአብሔር መቼም ስማርት አይሆንበትም። ሶስት ቀን ተኩል እሱ አደባባይ ላይ ሳይ ነው። እሱ ደግሞ ሶስት ቀን ተኩል አደባባይ ላይ የተኙትን ሰዎች ሰው ሁሉ እያየ ምን ሊያደርጋቸው ነው? ጥሩ ሶስት ቀን ሙሉ አንተ አሳያቸው ህዝቡን፣ አንተ አሳይ፣ አንተ ብልጦ ሆነ ማሳየት ነው፣ ተስማርቶ ሆነ ማሳየት ነው፣ ሰይጣን ማሸነፍን ማሳየት ነው። ግን ህዝቡ ሁሉ እያየ ደግሞ በመሞት ከሞት በኋላ እንኳን ማሸነፍ እንደምችል አሳይሃለሁ ሲል እግዚአብሔር ያደረገውን ተከተሉ። ካለቀ ከተቆረጠ በኋላ አልመጣም እንዳለው ጌታ ኢየሱስ ክርስቶስ አልዓዛር ላይ እሺ እያለ እንደቀረው ከአራት ቀን በኋላ እንደመጣው ማለት ነው። በሞት ላይ ያለውን ስልጣን ለመግለጥ መጣ ቢሆን ኖሮ በሰው ሂሳብ አለችው። ቀደም ሲል ከመሞት በፊት ግን ከመሞት በኋላ መሱ ጌታ እንደሆነ ይታወቅ ዘንድ ከሞት ባሻገር ላለው ነገር ክርስቶስ ኢየሱስ እሱ ጌታ እንደሆነ ያም ደግሞ ለእኛ ተስፋ እንደሆነን እንድናውቅ ወገኖቹ የእኛ ልሚት ሞት ላይ ብቻ እንዳልሆነ እንድናውቅ ነው። ይህ ሁሉ የሆነው የህይወት መንፈስ ሰው ሁሉ እያያቸው ወደዚህ ውጡ የሚላቸውን ድምፅ ሰሙ። የህይወት መንፈስ ደግሞ በእነሱ ውስጥ ገባባቸው፣ ተነስተው በደመና ወደ ላይ ወጡ። ሰው ሁሉ ፈራ ይላል መጽሐፍ ቅዱስ። ሲሆን እግዚአብሔር ትልቅ ነው። በህይወት እስካለን ብቻ ድረስ ሳይሆን ከሞት ባሻገር፣ ክብር ለእግዚአብሔር ይሁን። እሱ ተስፋችን ነው ወገኖች። እስከ ሞት ድረስ አይደለም፣ ከሞት ባሻገር፣ ከሞታችን በፊት ላለ ጉዳይ አይደለም፣ ከሞት ባሻገርም እርሱ ይደርሳል። ብዙ ጊዜ ከሞት ባሻገር ብቻችን አይደለንም፣ ክርስቲያኖች አይደለንም። ሌላም ከክርስቶስ ጋር ደግሞ ልኖር እናፍቃለሁ አለ። ልሄድ ልኖር እኮ ነው ያለው ከክርስቶስ ጋር። ግን እንዴት ነው የሚሄደው? ሞቶ እኮ ነው የሚሄደው፣ ስጋው ተቀብሮ እኮ ነው የሚሄደው። ግን እዚህ ላይ አይደለም ማበቃው። ሲሄድ ከማን ጋር እንደመሆን አውቃለሁ፣ ከክርስቶስ ጋር እኖራለሁ፣ ከዛ ጋር ደግሞ ያለውን ነገር እናፍቀዋለሁ፣ ከእሱ ጋር መሆንን ብሎ ተናገረ ጳውሎስ። ለምን እኛ ነገር ሞት ላይ አይደለም የሚያበቃው፣ በሞት ላይ ስልጣን ያለው ጌታ አለን። ክብር ለእግዚአብሔር ይሁን። በሞት ላይ ከሞት ወዲህ ምን አለ? ምንም እኮ የለም። ትልቁ በቃ መጨረሻው ሞት ነው። ሞት ነው ሰው ሁሉ የሚዘጋው፣ ሰው ሁሉ የሚወስነው ሞት ነው። ግን ከሞት በኋላ ግን ክብር ለእግዚአብሔር ይሁን ስልጣን ያለው ጌታ አለ። በሞት በራሱ ላይ ስልጣን ያለው ጌታ ተመልከቱ፣ በሞት በራሱ ላይ ስልጣን ያለው ጌታ ይሄ ነው እንጂ እኛ እንደ ባህል አይደለም፣ እኛ እንደ ቡድሃ አይደለም የምናገረው፣ ወይ ደግሞ እንደ ዮጋው አይደለም። በሞት ላይ ስልጣን ያለው ጌታ ኢየሱስ ክርስቶስ አለን። እንደ ሌሎቹ አይደለም፣ እሱ አንድ አይደለም። አንድ ፈጽሞ ሊሆን አይችልም እንዳይመስላችሁ ወገኖች፣ ማንም ሊያስጠን አይችልም። በሞት ላይ ስልጣን ያለው ኢየሱስ ክርስቶስ ብቻ ነው። ከመቃብር ውጡ ብሎ ያስነሳ ጌታ ኢየሱስ ክርስቶስ ብቻ ነው። በኋላ አስነሳም፣ ዮጋውም አላስነሳም ወገኖች፣ ማንም አላስነሳም። ውጣ ብሎ ያስነሳ እስከ ዛሬ ድረስ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አራት ቀን የቆየውን ሰው ውጣ በድምፅ ጠርቶ ከመቃብር እንዲወጣ ያዘዘ የናዝሬቱ ኢየሱስ ክርስቶስ ብቻ ነው ወገኖች። ማንም ሌላ የለም። በሞት ላይ ስልጣን ያለው እሱ ብቻ ነው። ማንም ሌላ የለም ወገኖቼ። ለዚህ ለጳውሎስ ለመኖር ብዙ አማልክት አሉ፣ ብዙ ጌቶች አሉ አሉ አለን የሚሉ አሉ። ነገር ግን አማልክታን አምላክ የጌቶች ሁሉ ጌታ የሆነ እርሱ ኢየሱስ ክርስቶስ ብቻ ነው። ዋው ሃሌሉያ! እርሱ ብቻ ነው ወገኖች። ለመኖር ብዙ ይኖራሉ፣ ብዙ ይኖራሉ፣ ብዙ ይኖራሉ፣ ብዙ ይኖራሉ። ነገር ግን ዋናውና ጌታ የሆነ በሁሉ ላይ ስልጣን ያለው ሁሉንም የሚገዛ ሁሉንም የሚያንበረክክ የነገስታት ንጉስ የጌቶች ሁሉ ጌታ የሚመጣው የይሁዳ አንበሳ ኢየሱስ ክርስቶስ ብቻ ነው። ወገኖች ሆይ አሁን ደካሞች እንመስላለን፣ አሁን አቅም የለን እንመስላለን፣ አሁን የጣል እንመስላለን። ነገር ግን ኢየሱስ ክርስቶስ ጌታ ነው። አሁን ተጣልን፣ ህይወት አለን፣ ተስፋ አለን፣ እንነሳለን፣ ከእርሱ ጋር እንኖራለን። ኢየሱስ ክርስቶስ ጌታ ነው። እርሱ ጌታ ነው ወገኖች ሆይ። እሱ አይለወጥም። በሞት ላይ ስልጣን አለው፣ በሞት ላይ ኃይል አለው፣ ክብር አለው፣ ክብር አለው። ኢየሱስ እሱ ጌታ ነው ወገኖች ሆይ፣ ጌታ ነው እሱ ወገኖች ሆይ። እርሱ ጌታ ነው፣ እርሱ ጌታ ነው። ገደላቸው ነው የሚለው መጽሐፍ ቅዱስ። አሸንፋቸው ነው የሚለው። ገደላቸው፣ አሸንፋቸው። ዓለም ሁሉ ተከተለ ሳለ ጣጣጣለ ሱዋስታጣ ፈነጠዘ ደሳው ነገር ግን ከሞት ባሻገር ያለው ጌታ በሞት ላይ ስልጣን ያለው ጌታ ህዝቡ ሁሉ ያየ በረዚህም ድምጽ ሰሙ ከላይ ድምጽ ሰሙ ወደዚህ ውጡ የሚላቸውን ድምጽ ሰሙ ነው የሚለው መጽሐፍ ቅዱስ የህይወት መንፈስ ገባባቸው የህይወት መንፈስ ገባባቸው በእኔና በእናንተስ ዛሬ ያለው የህይወት መንፈስ ያ የእውነት መንፈስ በእነሱ ላይ ገባ በህይወት እንድንኖር ያደረገን ያ መንፈስ ከመንፈሳችን ጋር ሆኖ የሚመሰክረው የእግዚአብሔር መንፈስ ወደ እነሱ ገባና እንዲነሱ አደረጋቸው አስነሳቸው ሞቷል አዎ ተገድሏል አዎ ተሸንፏል አዎ እነሱ ሸነፉ ግን የማይሸነፍ ጌታ አላቸው የማይሸነፈው ጌታ አለ እነሱም አትሸንፈዋል የማይሸነፈው ጌታ ግን አለ የህይወት መንፈስ ገባባቸው ወደዚህም ውጡ የሚላቸውን ድምፅ ሰሙ እነሆ ሁሉ ሰው እያያቸው በእግሮቻቸው ቆሙ ክብር ለእግዚአብሔር ይሁን በእግሮቻቸው ቆሙ እኮ ነው ተጋድሞ የነበሩት በእግሮቻቸው አሁን መቆም ጀምሩ አልዓዛር ሙጥ ያለው ድምፅ አልዓዛር ሙጥ ያለው ድምፅ መጣ አላስ ማን በእግሩ አቆሙ በእግሩ አቆሙ አልዓዛርን ደገፉት የሚል እኮ የለም በታላቅ ድምፅ ጮኸና ጠራው አልዓዛርም ወጣ በእግሩ ካደረገ ነው የሚለው መጽሐፍ ቅዱስ ወጣ በእግሩ ቆመ እሱ ሲናገር ምን ድጋፍ ያስፈልጋል ቃሉ እኮ ይበቃል ቃሉ ይበቃናል ቃሉ ይበቃል እኮ ቃሉ ይበቃል ቃሉ እውነት ነው ወገኖች ሆይ ተስፋ በዚህ ውስጥ አለ ደስታ በዚህ ውስጥ አለ እርካታ በዚህ ውስጥ አለ የማቋርጥ ተስፋ በዚህ ውስጥ አለ ዓለም ቢያበቃላት የማቋርጥ ተስፋ አለ ወገኖች ተስፋችን ከየትም ዘንድ አለ ከነገስታት አይደለም ተስፋችን ከሰማይ አምላክ እግዚአብሔር ዘንድ ነው ከማንም ተስፋን አንጠብቅም ነገር ግን በመጨረሻው ጊዜ ባለቀ ጊዜ የሚመጣ ጌታ አለ አለቀ በቃ ስንል እግዚአብሔር ሲደርስ አይተነዋል አበቃ ከዚህ በኋላ ጨለማ ነው ስንል እግዚአብሔር ሲመጣ አይተነዋል አበቃን ስንል እግዚአብሔር ደርሶ አይተነዋል ከዚህ በኋላ ምን ሆናለሁ ስንል እግዚአብሔር መጥቶ አይተነዋል በሚያስደንቅ ሁኔታ እኔ ወገኖች ያውቃለሁ አይቻለሁ አበቃ ከዚህ በኋላ ባልኩበት ነገር እግዚአብሔር መጥቶ አይቻለሁ እግዚአብሔር ደርሶ አይቻለሁ እግዚአብሔር ረድቶኝ አይቻለሁ እግዚአብሔር እንደዚህ ይረዳል ባለቀ ነገር እግዚአብሔር ይመጣል በተቆረጠ ነገር እግዚአብሔር ይመጣል ባበቃ ነገር እግዚአብሔር ይመጣል ባለቀና በተቆረጠ ነገር መሐከል ገብቶ እግዚአብሔር ይቀጥላል እግዚአብሔር ይችላል ወገኖች ጌታ ይችላል ጌታ ይችላል ይችላል የምናምለው አምላክ ሰላም አይደለም መሐመድ አይደለም የምናመልከው አምላክ የሰላሞች አምላክ አይደለም የምናመልከው አምላክ የባህ አምላክ አይደለም የምናመልከው አምላክ የብሩህ አምላክ አይደለም የምናመልከው አምላክ እውነተኛ የሆነ የናዝሬቱ ኢየሱስ ክርስቶስ ኢየሱስ ነው ሃሌሉያ እሱ ነው እውነተኛው በሚመለከቱም ላይ ሁሉ ታላቅ ፍርሃት ወደቀባቸው ታላቅ ፍርሃት በሚመለከቱ ላይ ሁሉ ሆነ ወደቀ በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ማያያቸው እግዚአብሔር ሲያደርግ እንደዚህ አይደለም እግዚአብሔር ሲያደርግ እኮ ጠላትህ ሳይ አይደለም የሚያደርገው እግዚአብሔር ሲያደርግ እንደረዳ ሲያሳይ እግዚአብሔር ጠላትህ እንዲያይ እያደረገ ነው እንዲያይ እያደረገ ነው ምክንያት አለ ምክንያት አለ ይሄን የሚያደርግበት ሰዎች ስለሚጠሉ አይደለም ጠላትም ቢሆኑ ስለሚጠሉ እኮ አይደለም ከዛ እንዲማሩ ከዛ እንዲያው እያዩ ጠላቶቻቸው ምንም ማድረግ አልቻሉ መተኮስ አልቻሉ ብቻ ምንድነው ማየት ሆነ ምን ሲያደርጉ በደመና ወደ ላይ ሲወጡ ከፍ ከፍ ሲሉ ከምድር ከፍ ከፍ እያሉ ሲሄዱ ወደ ወጡበት ሲመለሱ ወደ መጡበት ቦታ ሲሄዱ ለምን ከላይ ነውና የተላኩት ተመለሰው ወደ ላይ ሄዱ ክብር ለእግዚአብሔር ይሁን ከማንም አይደለምና የተላኩት ከላይ ስለተላኩ ተመለሰው ወደ ላይ ወጡ ሚሽናቸውን ጨርሰው ለተጠሩበት ዓላማ ከላይ መጥቷል እንደገና ወደ ላይ ሄዱ እናንተውን ጨረሳችሁ ተገደላችሁ እንደገና ተነሳችሁ አሁን በዚህም ውጡ የሚላቸውን ድምፅ ሰሙ ተነስተው ሄዱ ክብር ለእግዚአብሔር ይሁን ክብር ለጌታ ይሁን ወገኖች እግዚአብሔር ተባረከ ይሁን በክርስቶስ የሞቱ አስቀድመው ምን ያደርጋሉ ያለ መጽሐፍ ቅዱስ ይነሳሉ። እነማን? እነኚህ በዘመናት ሁሉ ላንበሳ አይተጣሉት። እነኚህ በዘመናት ሁሉ መጫወቻ የሆኑት ለካታካምቦ መጫወቻ፣ ለሮማውያን መጫወቻ የነበሩት ክርስቲያኖች፣ ልጆቻቸው ላይ ለምድ ቆዳ ያለበሱ ሲጫወቱባቸው የነበሩት ክርስቲያኖች፣ የክርስቲያኖች ልጆች፣ አሁንኛ ወገኖቹ መሽደረሰብን በከራ ምን ሆነንኛ? አሁን በዘመን ገና እኮ ነው። አባቶች ቀደም ብለው ያሳለፉት መከራ እኮ ከባድ መከራ ነው። ገና ደግሞ ወደፊት ይመጣ ትልቅ መከራ አለ። ታላቅ መከራ እንዳለ መጽሐፍ ቅዱስ ይናገራል። በዘመን ሁሉ ልዩ ልዩ መከራ አልፏል። የቀደመው መከራ ዘመን ልጆቻቸው ላይ ጠቦት፣ የበግ ጸጉር፣ የበግ ቆዳ ያለበሱ ልጆቻቸው ላይ እያሰሩላቸው ነበረ። ሮማውያን ቁጭ ብለው ትሪቱን የሚመለከቱት ለቀበሮ ህፃናት ለቀበሮ ይሰጡ ነበር። ቀበሮና በግ ያው ታውቃላችሁ ጠላት ነው አይደለም? ስለዚህ ለኛ ህፃናትን ለብሶ ሲሮጡ ያንን ለምድ ለብሶ ሲመጡ ሲሮጡ ቀበሮ በግ አገኘው ብሎ ነው የሚከተለው። ሰው አገኘው ብሎ እንዳይመስላችሁ አውሬ የሆነ ቀበሮ ነበር ሲለይ። የማንን ልጆች? የክርስቲያን ልጆች። ምን አድርጉ ተብለ ወላጆቻቸው ወላጆች ምን ተብለው ነው? ምን ይመስላችኋል ምን ተብለው እንደሆነ? ካህኑ ተብለው እኮ ነው። እምነታችሁን አቁሙ ተብለው እኮ ነው። ልጆቻቸውን እንዲሁ እንዲመለከቱ የሚያደርጓቸው አንክድም ብለው እኮ ልጆቻቸውን በአውሬ እንዲበሉ ሲያዩ ነበሩት ወላጆች ቆመው። የት ነው ያለ ነው? እኛ ግን አልሞቱ። ለምን? በክርስቶስ የሞቱት አስቀድመው ምን ይሆናሉ? ጠፉ? ኧረ አልጠፉ። አረ በክብር ስፍራ ናቸው ያሉት። አረ ከክብር ጌታ ጋር ናቸው ያሉት። አረ በክብር እንደገና ይመለሳሉ። አረ ይታያሉ። አረ ይመጣሉ። እውነት ነው፣ እውነት ነው። ይመጣሉ፣ ይመለሳሉ። እኛም በህይወት ያለን እግዚአብሔር የረዳን ሰዎች፣ ጌታን ለመቀበል በአየር ላይ የተመደበልን ሰዎችን እንነጠቃለን። መከራም ሳናይ ቢመጣ ዛሬ መከራ ላየንምና እንነጠቃለን። ከሱ ምራይ ተነሳ ግን ምን ሆናለን? ባየር ላይ እኛ እንወሰዳለን። ከኋላ ከክርስቶስ ጋር እነኚህ ሁለት ሰዎች አብረው ከኛ ጋር ጆይን አድርገው እንደገና ከሰባት ዓመት በኋላ ምን ይሆናሉ? እኛ ጋር ይመጣሉ። እግዚአብሔር ይሄን ያዘጋጀው ለክርስቲያን። እግዚአብሔር ለክርስቲያን ያዘጋጀውማ በአይን ያልታየ፣ በሰው ልብ ያልተሰማ፣ ያልታሰበ በሰው ጆሮ ያልታሰበ እግዚአብሔር ለሚወዳቸው ምን አድርጓል? እግዚአብሔር አዘጋጅ እኮ። ጳውሎስ ይህንን ዝም ብሎ ጻፈው እንዲህ አይደለም። ወደ ሶስተኛ ሰማይ ወጣና አሳየው እግዚአብሔር። ያስገርምን ነገር በዛ እየመጣና ሐዋርያ ጳውሎስ ይህንን መልእክት ጻፈልን። እግዚአብሔር ለሚወዳቸው አዘጋጀው። የሚገርም ነው። በሰው ጆሮ በፍጹም አልተሰማም፣ በሰው ልብ አልታሰበም፣ በሰው አይን አልታየም፣ ሊገልጸው አልቻለም ጳውሎስ። ለምን? ስላየና ስለመጣ ነው የጻፈልን ያን ነገር። ስላየው ወስዶ እግዚአብሔር አሳየው። ጳውሎስን ወስዶ አስጎበኘው። ሳየው አይደለም እኮ ለዚህ ጌታ ሺ ጊዜ ነው ወሬ ሺ ጊዜ ብሞት ብሎ ፈቃደኛ የሆነው ጳውሎስ ይሄንን ስላየ ነው። ፍጹም በሕይወቱን ወስኖ ለመኖር ለክርስቶስ ለመኖር የወሰነው ጳውሎስ ያየው ነገር ስላለ ነው። ከመስቀሉ ስብከት ውጪ ወደላ አላውቅም ብሎ ጨክኖ የሰበከው ለዚህ ነው። ወደ ሮም ለመሄድ የወሰነው ጳውሎስ ለዚህ ነው። ይግባኝ ባትል ኖሮ አንተ እኮ እዚህ ልትፈታ ይገባ ነበር አለው አይደለም እንዴ? ባቀረቡት ጊዜ ንጉሱ ይግባኝ ብሎ እኮ ወደ ሮም ሄደው። ጳውሎስ ወደ ሮም የሄደበት ምክንያት ጳውሎስ ይግባኝ ብሎ ላይ እኔ ሮማዊ ነኝ ሲል ወደ ላይ የሄደበት ምክንያት ጳውሎስ ግን ለሮም ለመስበክ ስለፈለገ ብቻ ነው። ያን መንገድ ጠቅመው እንጂ ድሮ በተለቀቀ ነበር። ይሄንን ዋጋ ከብሎ ጳውሎስ የሄደው ወደ ሮሜ ሰዎች የጻፈው ከዚህ የተነሳ ነው። ዝም ብሎ አይደለም። ወደ ሮም የተሻገረበት ምክንያት ይሄ ሰው እኮ ያደረገው ጥፋት የለም አላቸው። ስሙን አላስታወስም። አንድ ንጉስ ምንም ያደረገው ነገር የለም። እናንተ ከሳችሁት ክስ አሁን ይሄ ሰማን ምን ያደረገው ነገር አለ? በጥቂቱ አንተ ክርስቲያን ልታደርገኝ ትወዳለህ አለ ማለት። ከዚህ በስተቀር እዚህ ያለ ሁሉ እንደኔ ቢሆን ወዳለሁ አለ። ለምን? ስለገባው ነው። የገባው ነገር ስላለ ነው። ያየው ነገር ስላለ ነው። ግን ተወለግባኛል ትፈታ ትችል ነበር። ግን እኔ ህይወቴን ሮም ድረስ እጄ እዛ ማደርገው ነገር ስላለ ነው። ጥሪ ስላለ ኖራ እዛ ለመሄድ የት ሮም? እዛ ጨካኞች ያሉበት ጭራሽ
እዛ ሰው የሚበሉበት ስፍራ፣ እዛ ሰው ላወራ የሚሰጥበት ሀገር ውስጥ ጭራሽ ክርስቲያኖች የሚሰደዱበት ጋር ልሰብክ ይገባኛል እ ወገኖች ሆይ ክርስቶስ ይግባኝ፣ ክርስቶስ ይግባችሁ። እኛ ነገር የምድር ጉዳይ፣ የነገ ጉዳይ፣ የጥቂት ጉዳይ፣ በልተን የማውቃት ጉዳይ አይደለም። የጠራንለት ነገር ትልቅ ነው። እግዚአብሔር ለዛ ነገር ያዝጋጅ። አምሯችን እግዚአብሔር ያስፋልን፣ ልባችን እግዚአብሔር ያስፋልን። ስለዚህ እናሳሉ። ከዛ በኋላ ቁጥር 13 ላይ እየጨረስኩ ነው። የሚሆነውን ተመልከቱ። ያ ከሆነ በኋላ በዚያም ሰዓት ታላቅ የምድር መናወጥ ሆነ። ለከ ሰዎቹ ሲሄዱ ምን ሆነ ይላል? ታላቅ የምድር መናወጥ ሆነ። ከተማውቱም 10ኛው እጅ ወደቀ። ከመቶ 10 እጅ ከተማው እጅ ወደቀ። የመሬት መንቀጥቀጥ ሆነ። ጌታችን ኢየሱስ ክርስቶስ ነፍሱን በሰጠ ጊዜ መሬት ምን አርጋለች? ተናውጣለች አይደለም? ምልክት ነው። ፍጥረት ይመስፈታት እኮ እሄ እንገራችሁ ስለቅዱሳን እኔ ይግርመኛል። ምድር ራሷ እኮ ተመሰከረ። ማንንም ቅዱስ ደሙ ፈሶ ምድር ላይ ምድር ዝም አትል። ያ ደሙ ጮህ አለ። ምድር ስለጮህች እኮ ደሙ ፈሳለ ምድር ላይ። ምድር ያን የቅዱስ ሰው ድምጽ ደም ሆአለ እ ጮህች። ተመልከቱ ቅዱሳን በታረዱበት ቦታ ዝም ብሎ ነገር የለም። የሚመጣና የሚበቅል ነገር አለ። ምድር ራሷ ተመሰከራለች። እነኚህ ሰዎች ልክ ሲሄዱ ምድር ጋጋጋጋጋጋጋጋጋ የተለዩ ሰዎች ከእግዚአብሔር ሄዱ ሰዎች ናቸው። የከተማው ስርጅ አሁን ምን አደረገ? ኢየሩሳሌም ውስጥ ፈራረሰ። ሰፊ ሰው ሞተ ይላል በመሬት መንቀጥቀጥ። ድመቶ ሰው ሞተ ይላል እንዲባለፉ ታዲያ 7000 ሞቱን ብለን ነው ኤክስፔክት እናደርገው? 7000 ሰው ያክል ከመሬት መንቀጥቀጥ የተነሳ በዛን ጊዜ ምን አደረገ ይላል? እግዚአብሔር ደግሞ 7000 ሰዎች እንዲሞቱ አደረገ። መሬት ሲንቀጠቀጥ 7000 ሰዎች ጠፉ። ዘዋለ ተገምታላችሁ ተገደሉ። የቀረቱም ፍርሃት ያዛቸው። የተቀመጡበት ምድር እግዚአብሔር እንድንሽ ያደርገው። ለሰማዩም አምላክ ምን አደረጉ? ኦሆ እስከላይ ነው አሉ። አሁን ጊዜ እግዚአብሔር የሚያደርገው ምክንያት አለው። እግዚአብሔር በዛን ዘመን እንኳን እግዚአብሔር እንዲህ ያደረገ ይናገራል። ያ ርኩስ መንፈስ ያ ርኩስ ያ የክርስቶስ ተቃዋሚ እንኳን ይያለ ይሄን ነገር እግዚአብሔር እንገሩ። እግዚአብሔር መቼውን መሬትን ህዝብን አባንደን ታርጉ ተቀላላ ያቀ ተቀላላ አይተው ጉዳይ አለው እግዚአብሔር። በምድር ላይ ከቀረው ህዝብ ጋር አው ጉዳይ አለው። ምድርና ሞሎ አይማንች ፈጽሞ እግዚአብሔር መቼውም ሰይጣን ሊተቀልል አይችልም። አልተፈቀደለትም፣ አይፈቀደለትም፣ አይሆንም። ከዛ በኋላ ተመልከቱ ቁጥር 15 ላይ ሰባተኛው የታለ ደሪ ስለሉ ላይ ከዛ በኋላ ሰባተኛው መልአክ ነፋ። ይሄ ሁሉ ከሆነ በኋላ የነኝ ሰዎች አሁን እስከ 6 በቀደም ለታ አይተናል ታስተውሱ እንደሆነ አሁን 6ቱ መለከት ተነፍቶ ከ6ቱ እስከ 7ኛው መለከት ባለ ጊዜ ውስጥ የተካሄደው ይሄ ነው። አሁን ነገር ቋንጭ ታሪክ ነው። አሁን ያለውን ነገር ነው እናው። ልክ ይሄ ሲያበቃ 7ኛው መለከት ምን አደረገ ነው የሚለው? 7ኛው መለከት ተነፋ። በሰማይም የዓለም መንግስት ለጌታችን ለርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል። ምክንያቱም የመጨረሻው ነው። አሁን ሰይጣን እዚህ ጋር የሚታሰርበት ጊዜ ነው። 7ቱ ካለቀ በኋላ የለም። ሌላው 7ቱ ይመጣው የጽዋ መልክ በዚህ ላይ ነው የሚደረበው እንጂ ሌላ 7ቱ ሌላ ዘመን ይጠብቃል ማለት አለ። እየተደራረበ እየተሰካም ይመጣል። ልክ እንዳለቀ 3 አመት ተኩል እነሱ ተነስተው ከሄዱ በኋላ የመጨረሻው 3 አመት ተኩል ስለሆነ ከዛ በኋላ የሚመጣው ማን ነው? ኢየሱስ ክርስቶስ ከሰማይ ስለሚመጣ አሁን ለማን ሆነች ነው የሚለው? የዓለም መንግስት ለማን ሆነች? አንዳንዶች ክርስቶስ መቼም ብዙ ነገር ልንገራ ስለመጨረሻው ዘመን ክርስቶስም እንደማይመጣ አርገው የሚናገሩ ሰዎች አሉ። እግዚአብሔር ይቅር ይበለን፣ እግዚአብሔር ይቅር ይበላቸው። ብዙ ቦታ ካስፈለገ ኢየሱስ ክርስቶስ እንደሚመጣ ብዙ ቦታ ላይ ተጽፏል። ግልጽ አድርጎ ነው መጽሐፍ ቅዱስ የሚናገረው። እንዲህ ሲወጣ ያያችሁ ተመልሶ ምን ያደርጋል? ይሄ ዝም ብሎ ጆክ ነው አይመጣም ይያሉ ቢናገሩት በራሳቸውና በህዝብላ ህዝብ ላይ ይጫወቱ እንደዛ አይደለም ጌታ ይመጣል ዓለምም እንኳን እየተናገረሽ ሳታቀው ዓለም እንኳን እየመሰከረሽ ነው ይሄ ነገር መጨረሻው ዘመን ለነው ይያለ ነው ስለዚህ ብዙ ቦታ ላይ አለ ከዛ በኋላ ተመልከቱ ይሄን ካረበባችሁ በኋላ 19 ላይ እንድትሄዱልኝ ፈልጋለሁ ጨርሳለሁ መጨረሻ ያለብኝ እናቆማለሁ በሰማይ ያለው የእግዚአብሔር መቅደስ ምን አደረገ? አቤት 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 በሰማይ ያለው የእግዚአብሔር መቅደስ ተከፈተ። አይታያ አይገርማችሁ? የማን መቅደስ ነው የሚለው? ትልማታ ነው። በማይ ያለው የእግዚአብሔር መቅደስ ምን አደረገው? ተከፈተ። የኪዳኑም ታቦት በደም ብዩት በመቅደሱ ታየ። እስከዛሬ ድረስ ያልታየው ታቦት አዎ የታየ በመቅደሱ ያ የኪዳን ታቦት ታየ። የትኛው? ያ ሙሴ እንዲህ አድርገ ስራ የተባለው ለሙሴ ተገለጠለት። እንዴት? በላይኛይቱ ምሳሌ አድርጎ አይደለም የሰራው ሙሴ እንደዛች አድርገ ስራ አይደለም የተባለው። ያኛው የትኛው? ኦሪጅናሉ ያ የእግዚአብሔሩ ሙሴ በእንጨት የሰራው ያንን አይቶ የሰራውን አይነት ዋናው ግን ኦሪጅናሉ በሰማይ ምን አለ? ታየ። ክብር ለእግዚአብሔር ይሁን። በሰማይ እንዳሳየው ምሳሌ አድርጎ እንዲሰራ ተጠንቀቅ የተባለው ሙሴ ለዚህ ነው። እንዳየው እግዚአብሔር ኢንስትራክት እንዳደረገው የሰራው እንደ የትኛው? በሰማይ እንዳለው አይነት ሰው እንዲገባው ተደርጎ ሰው እንዲይዘው ተደርጎ ገብቷችኋል? ሰው እንዲይዘው ተደርጎ ግን ሰው ያዘው እንጂ ደግሞ ሰው በጥንቃቄ እንዲይዘው ሰው በጥንቃቄ እንዲያመልከው ሰው በጥንቃቄ እንዲገባበት እንዲወጣበት የተደረገው ካህኑ ስለራሱና ስለህዝቡ ኃጢአት ይዞ እንዲገባ የተደረገበት በውስጡ ትእዛዛት በውስጡ ቃላት የተቀመጡበት ክርስቶስ ኢየሱስ ቃሉ ያ በጥንቃቄ እንዲያዝ ያደረገው ለምን? በላይኛው ምሳሌ ተሰርቷልና። ጉዳው በላይኛው ምሳሌ ነውና የተሰራው። ማንንም በፈለገበት ቀን ማንንም እንደፈለገ እንዲገለጥ የሚያው ስላልሆነ በጥንቃቄ ነበር የሚታየው። ጥንቃቄ ነበር። ባግ የተነከው ሰው ይከሰፋል። ተስተውሳላችሁ? ተጭኖ ሲመጣ አንድ ጊዜ ንጉሱ ዳዊት አዞ ሲመጣ ሲመለስ በከብቶች ላይ እንድንሽል ጊዜ ወደቀ ብሎ ደገፍኩ ሲለው መቼም እግዚአብሔርን ሰው ለመደገፍ ሲሞክር አንዳንዴ ሞኝ ይሆናል። አሁንስ ችግራችን አይደለም እግዚአብሔር ይረዳን እየመሰለን አንዳንድ ጊዜ እግዚአብሔር ጠበቃ ነውናለን። እግዚአብሔር ይርዳን። ሲያረቀ አደረገው እግዚአብሔር። ምን ትደግፈኛል? ደገፍ ያደረገ እግዚአብሔር ሰው እግዚአብሔርን እኮ አይደግፍም ይደገፋል። ይረዳል እንጂ ሰው እግዚአብሔርን አይረዳም። መልክቱ ያ ነው፣ እውነቱ ያ ነው። አንዳንድ ግን እኮ እግዚአብሔርን አንተ አታውቅም። እስቲ እኔ የማቅልህ ይሄን እግዚአብሔር ትልቅ ነው፣ ትልቅ ነው፣ አይደፍርም። ራሱ የድፍረት ይሆናል፣ አንዳንዴ ድፍረት ይሆናል። ያ ሙሴ የሰራው አሁን እንዳለው የማይታወቀው ለምን ክርስቶስ መጥቷል? ክርስቶስ ስለመጣ እግዚአብሔር ዘ ክርስቶስ ምን ሆኖ አላው? አዎ ክርስቶስ መጥቷል። መናውም እዛ ያስፈልግም። ከሰማይ ይወርርኩ እንጀራ እኔ ነኝ አላል። ስለዚህ መናው ያስፈልግም። እዚህ መቅረዙም ያስፈልግም። ወነተኛ ብርሃን እኔ ነኝ አለ። ምን ያደርጋል ታዲያ? ወነተኛው ስለመጣ ነው፣ ሌላ ነገር አይደለም። እንደነዚ ሰዎች ወነይ መጣው ወነተኛ ሪጀክት አድርጎ አሁን ምሳሌ ሆኖ ሰዎች መያዝ ይፈልጋሉ። ሮንግ ነው። እግዚአብሔር ይርዳል። እግዚአብሔር ይርዳችሁ እንጂ መቅረዙ ብርሃኑ እሱ ቦቱ ቃሉ እሱ ነው። ቃል ስጋ ሆናል። የእግዚአብሔር ቃል ተወለደ ተነገረለት ማለት ነው። ክርስቶስ ኢየሱስ ነው። ስለዚህ እሱ ውስጥ ያለው ቃሉ ራሱ ክርስቶስ ነው። እነዚህ መሰከሩለት እሱ ነው መጥቷል። ስለዚህ አሁን የለም። አሁን ታዲያ እግዚአብሔር ልክ ይሄኛው ነገር ሲያበቃ እውነተኛው መቅደስ ምን አደረገ? በሰማይ ያለው እግዚአብሔር መቅደስ ኢየሩሳሌም ያለው አይደለም። ኢየሩሳሌም በአንተ ክርስቶስ ዘመን የተሰራው መቅደስ አይደለም። በሰማይ ያለው የእግዚአብሔር መቅደስ ምን አደረገ? ተከፈተ። በሰማይ ያለው ደግሞ የእግዚአብሔር ታቦት ደግሞ ምን አደረገ? አየ ጉድ አ ጉድ በሰማይ ያለው የእግዚአብሔር ታቦት ታየ። ሚስጥር ያለው ነገር መጣ። የኪዳኑ ታቦት ታየ። አንድ ክፍል ላይ ታወጣላችሁ ዕብራውያን 9:11 ን ዕብራውያን 9:24 አንበን እንጨርሳለን። ያን ላይ ትሄዳላችሁና ከዛ በኋላ አቆማለሁኝ። 9:11 ላይ ተመልከቱ ቢለው ገጽ 201 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀካት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች እነ ሙሴ ባልሰሯት ለማለት ነው። ለዚህ ፍጥረት ባልሆነች ሙሴ ባልቀረጻት ማለት ነው። ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ክርስቶስ የገባው ኢየሩሳሌም ወዳለው መቅደስ ሳይሆን የገባው ይህን መቅደስ አፈርሰዋለሁ ብሎ ተናገረ ብለው ከሰሱት እኮ አሰሶሰላች። በሶስት ቀን ውስጥ ፍርሽ ሰራዋለሁ ብሎ እንዲህ እንዲህ አለ ብለው ከሰሱት። እሱ ግን የገባው ወደዛ ሳይሆን ወደት ነው የገባው ነው መጽሐፍ ቅዱስ። በእጅ ወዳልተሰራች ነገር ግን ምሳሌ እንድትሆን በምድር ላይ ወደተሰራችው ሳይሆን ለምድር ምሳሌ ወደሆነችው ወደ ላይኛይቱ ቦታ ወደ ላይኛይቱ ቅድስት ስፍራ በገዛ ምኑ ገባ ይላል። በገዛ ደሙ ገባ። ከዛስ በኋላ ተመለከቱ 9:24 ላይ 9:24 ላይ አነቡ። ተገባ በኋላ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባምና ምን ማለት ነው? ወደ ምድሪቱ ወዳለችው አይደለም የገባው። በእጅ ወዳልተሰራች ወደ እውነተኛይቱ ቅድስት ነው የገባው ለማለት ነው። አንድ ጊዜ እዚህኛው አማርኛ ማለት ምስጢራን ምስለም የሚያስቸግር ይመስለኛል። ክርስቶስ በእጅ ወዳልተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ምን ማለት ነው? ወደ ኢየሩሳሌም ወዳለችው መቅደስ አይደለም የገባው። ነገር ግን ወላያን ሄደው ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። የገባውም ደግሞ በገዛ ደሙ ነው። ወዴት? አሁን ወደ ተከፈተች ስፍራ። እስከዛሬ ድረስ እዛ ሆኖ ምን እያደረገ ስለኛ ምን ይሆን ዘንድ ስለኛ ይታይ ዘንድ ምን ይዞ ነው የገባው? ደሙን ይዞ ገባ። ምን ይያለ? ይሄው ደም ስለነኝ ያፈሰስኩት ደሜ ይሄ ነው ይያለ። ደሙ ይታይ ዘንድ ክርስቶስ ኢየሱስ ስለ ህዝቡ የተገባ ነው ይለው። በማን ፊት ይታይ ዘንድ? በእግዚአብሔር ፊት ይታይ። ምን ይያለ ይናገረው? ምን ይያለ የሚያውጀው? ስለ ልጆቼ ያፈሰስኩት ደም። ስለዚህ እግዚአብሔር ጊዜ የሚያው እየተከፈተው መቅደስ ላይ እግዚአብሔር የሚያምኑ ነው። ክርስቶስ ማንም ጋራ አይወዳደርም። ከማንም ፈላስፋ ጋራ ከማንም ከልት ጋራ ክርስቶስ አይወዳደርም። ከባጭ ከማንም ጋራ ክርስቶስ አይታየም። አምሳያም የለውም። ማይሆን ነገር ነው። ማይሆን ነገር ነው ፈጽሞ አይሆንም። ወደ ሰማይ ግን አሁን ወደ ተከፈተች ስፍራ በመጨረሻው ጊዜ ተከፍታ ለሰው ሁሉ ወደ ታየችው ወለዛች ግን በገዛ ደሙ ገብቶ ይሄን ሁሉ ዘመን ደሙ ሰዎችን እየጠራ ስለኛ ምህረት እየማለደ ይሄ አደም እየታየ እግዚአብሔር እሱን እያየ ያዳነውን ህዝብ እግዚአብሔር እየጎበኘ እግዚአብሔር ይቅር እያለ የሚመጡትን ገና ሁሉ እያስገባ ሁሉ ጊዜ ደሙ እየታየ ነው ያለው። ስለኔ የገባ ደም አለ ወገኖች። ምስኪኖች ነን። ብዙ ነገር ወዳናል። በዚህ ስጋ ብዙ ነገር አጥተናል። በዚህ ስጋ ስለኝ ባደም አለ። ሁሉ ይቀራል። ግን አንድ ነገር አለ። ብዙ ነገር አጥተን ይሆናል። ብዙ ነገር ጎሎብን ይሆናል። ነገር ግን ስለኔ ስለናንተ የገባ ደም አለ። ክብር ለእግዚአብሔር። የገባ ደም አለ። የገባ ደም አላችሁ። ለሚመጡት ሁሉ ፈጽሞ ሊያድናቸው ይችላል። ተነስተን ጸልይ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ክብርን ላንሰጣለን። በሰማይ ያለ በምድር ሁሉ እግዚአብሔር ሆይ የምትመለከት ሁሉን የምትገዛ ስለኛ ደምህን ያፈሰስክ በሰማይ ትታይ ዘንድ ስለኛ ያለህ የናዝሬቱ ኢየሱስ ስም የተባረከ ይሁን። አምላክን እናመሰግናለን። ስምህን ባርካለን። ምሕረትና ቸርነትን እግዚአብሔር ሆይ ስላደረክልን ተስፋችን አንተ ስለሆንክ ጌታ ሆይ እናመሰግናለን። የእግዚአብሔር አብ ፍቅር የጌታችን የኢየሱስ ክርስቶስ ሰላም የመንፈስ ቅዱስ ህብረት ከሁላችሁም ጋር ይሁን። የሚቀው ሳምንት ጌታ አራት አብረን እንወስዳለን። ሌላው ደግሞ የአክሊለ ልደት ነውና ሁላችሁም ተጋብዛችኋል። ኬክ ይዞ መጥቷል። 16ኛ አመቱ ነው እና እንግዲህ እኔ እንኳን ትላንትና ራስቼበት ትንሽ ተናዶ ነበር። እንግዲህ ዛሬ ማስተዋወስ የለ መግለጥ እናንተ ሙሉ ተገኝታችሁ ኬኩን ቅመሱለት። ጌታ ይባርካችሁ።